piano. ይህ በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርትዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ያለን አድማጮቻችንን በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን። ከዛ በፊት ግን ጄሪ ምትለን አለ
ምላም ነገራለን። እንኳን ለመስቀል በዓል አደረሳችሁ እንላለን። እንግዲህ ከፊታችን ያለው የመስቀል በዓል መቼ ነገ ደመራ ነው መሰለኝ። ነገ ደመራ ነው መርሱ? የኢትዮጵያ ደመራ ነው። እንኳን ለብርሃነ መስቀል አደረሳችሁ እንላለን። ከዚህ ከሬዲዮ ጣቢያ ለሁሉም አድማጮቻችን በዚህ ያሉ ኢትዮጵያውያን በሙሉ
ጄሪ ዛሬ ነው ደመራ የሚከበረው።
ዛሬ ነው ደመራ የሚከበረው።
እንግዲህ አድማጮቻችን ይሄንንም ያስተካክሉናል። ደውለው እንዴት ነው አጣውቁም እንዴ እንዴ
ነገ ነው የመስቀል በዓል ነው።
ኦኬ መርሶ እንደዚህ ብሏል። አድማጮቻችን ምን ይላሉ? እኔና ጄሪ እርግጠኛ አልነበርንም። ጄሪ ኢኮኖሚ ጉዳይ በተመለከተ ፕሮግራሞቻችንን ከማስተዋወቃችን በፊት በነገራችን ላይ እዚህ ስቱዲዮአችን ውስጥ አንድ ትልቅ እንግዳ አለን። የስዊድን እንግዳ እርሳቸውን ትንሽ ቆይተን እናስተዋውቃቸዋለን። ከዛ በፊት ግን አንዳንድ ምጥይና ለመሰለኝ ስለ ኢኮኖሚ የኢትዮጵያ ኢኮኖሚ በተመለከተ
ሰሞኑን ሪፖርተር ያወጣው ወይ ደግሞ ሚሊክ ሳልሳዊ የተባለ ጸሐፊ አንዳንድ ጽሁፎች ነው ተነበረ። ኢትዮጵያ ኢኮኖሚ አድጋለች በፖለቲካው ሲስተም ኢትዮጵያ ኢኮኖሚ ትልቅ ዲቨሎፕመንት ላይ ናት ይላሉ የሚያወሩትና አቶ ኃይለ ማርያም ደሳለኝ
ጠቅላይ ሚኒስቴሩ ማለት ነው።
ሰሞኑን ደግሞ የገንዘብ እጥረትና የገንዘብ ማነስ አጋጥሞን የገንዘብ ወደ ገንዘብ ልመና እጃቸውን አዝረዋል
የሚለው ማተም አቆሙ ይባል ነበር።
ያው በአጠቃላይ ቁጥር የኢኮኖሚ ውሽቀት እንግዲህ የባስ እየባሰ ነው
በማለት
ምን ይላል ጸሐፊው ሲናገር፣ መንግስት በኤሌክትሪክ ኃይል ለምሳሌ ኤሌክትሪክ ኃይል ባቡሮቹ ሲሰሩ መንገዶቹ ሲሰሩ ኤሌክትሪክ ኃይሉ ቆሟል ባለበት አካባቢ ሙሉ። ብዙዎቹ እዛ ያሉ ትልልቅ ካምፓኒና ትልልቅ ድርጅቶች ኪሳራ ያሳዩ ለምን ኤሌክትሪክ ባቡሩ ይሻማቸው ይጠፋባቸዋል ምርታቸው ነው ወደ ገበያው። ከዚህ ራሱ የደረሰባቸው ከፍተኛ አደጋ ምን ይላል? በ9 ወር 35 ሚሊዮን ዶላር የሚያስገኝ የሀገር ቤት መብራት አጥፍቶ ኢንዱስትሪው በ6 ወር 40 ሚሊዮን ዶላር አክስሮታል ይላል። ይሄን ይሃል የዶላር ክስረት አጋጥሞታል ኢትዮጵያ መንግስት። በዚህ ሁኔታ ውስጥ ነው እንግዲህ ኢኮኖሚያችን እዚህ ጋር ደርሷል፣ ኢኮኖሚያችን 11% እዚህ ጋር ደርሰናል፣ 11% እዚህ ጋር ደርሰናል እያሉ ግን ረሃቡ አለ። እነሱ ትራንስፖርት እየሰራን ነው እየገነባን ነው ይላሉ፣ ግን ዛሬም የልመናጃቸውን ይዘው ቤልጅየም ላይ ጠቅላይ ሚኒስቴሩ ስለ አገሪቷ ላይ ስላለባት የኢኮኖሚ ችግርና የፖለቲካቸውን ሳይነኩ ኢኮኖሚያችን ግን እዚህ ያህል ውዝቀት ላይ ደርሰናልና እርዱን አይነት
እርጥባን ከሀያ ስንት ዓመት በኋላ እኔ እኮ አንዳንድ ጊዜ እንትን ኮሜንት ሳደርግ ይህን ነገር ነገሩ ያስቃል። ግን በየአመቱ 11% 12% 10% አድገናል ሲሉ ወይ እነዚህ ሰዎች የራሳቸውን የባንክ አካውንት እያዩ የእሱን የግል ጠቅላይ ምናምኖቹ እዛ የተቀመጡ የእነሱ ጀነራሎቹ በተለይ እነዚህ በአንድ ጀነራል ኢትዮጵያ ውስጥ ደሞዙ ኖርማል ደሞዙ በጣም ትንሽ ነች፣ ግን የሚሰሩት ህንጻ የቢሊየነር ህንጻ ነው የሚሰሩት እንደምናየው በፎቶ እንደምናየው። እነዚህ ሰዎች ሀገሪቱን የሚቆጣጠሩት ባንክ አካውንታቸውን ሲያዩ የዛን እድገት እያዩ የራሳቸውን የባንክ አካውንት እድገት ሀገሪቱን ሰው እኮ እንደዚህ ነው የሰው ልጅ ከእንትኑ ከራሱ ፍላጎትና ከራሱ አንጻር ውጪ የሚያየው ነገር የለም። አንድ ድሮ እንደሚቀለድ ነገር ነበረ የራስ መስፍን ልጅ ነች አሉ። እንግዲህ አሜሪካን ሄዳ ስትጎበኝ ምናምን ከኢትዮጵያ ነው ምናምን ስትል ለመሆኑ ስንት ናችሁ ስትል ሲሏት 500 አልሞላም ነው ያለችው። ምክንያቱም ከራሷ ፐርስፔክቲቭ ነው የምታየው የእሷን ጓደኞች በቃ እሷ አካባቢ ያሉትን ነው። እና እነዚህም ሀብታም ስልጣን ላይ ያሉትን አንትና ባዶ ጫማ መተው አፍታም ሚሊየነር ቢሊየነር የሆኑ ሰዎች የሚያውት የኢትዮጵያን ህዝብ ያንድጋውን ድሃውን አይደለም ከራሳቸው እንት ነው ለዚህ አትፈርጅባቸው አትጋለች ቢሉ ይገባኛል እኛንን ይሄን ነገር እኛ አላደግንም ምርቦናል ማለት የሚገባን ነውና ለነሱ ካደጉ ሌላው ሁሉ አድጓል ነው ማለት
እንዴ አህመድ ይሄን ነገር ካደረ ሰሞኑን እንግዲህ ኢትዮጵያ ላይ ያለው ረሃብ እየሰማህ ነው ረሃቡ እንግዲህ ቁጥሩ እየጨመረ ነው መጀመሪያ እነሱ በይፋ ሊናገሩት አልፈለጉም ነበር ግን ያው
ሬድዋን ግን እኮ መግለጫ ሰጠ 4.5 ሚሊዮን ደርሷል መንግስት በራሱ ለመወጣት እየሞከረ ነው ልክ እንደንትን ነገር ነው ያደረገው ይሄ ለባዕድ የሚሰጥ እርዳታ አርጎ የመንግስት ገንዘብ ለዛ መውጣቱ ራሱ ትክክል አለ መሆኑን አቀራረ በደም ለሰማው ሰው የውጭ ሀገር እርዳታ ሰጪዎች ፍላጎት አላሳዩም እኛ ሆነን መጠቅጠቃት አለ አይደለም
መጠቅጠቃችን አንተው
ግን እስከዛሬ ይባል የነበረው ኢትዮጵያ በምግብ ራስዋን
ይችላል
የኢኮኖሚ እንትኖ በየአመቱ ያው እንግዲህ ቅድም ያልነውን ቁጥር አሃዙን ይደጋግሙት ነበር አሁን መጨረሻ ላይ ከ28 አመት በኋላ ዱሮ የሚሳደቡት ይሄ ችጋራማ ሀገር የሆነችው ኢትዮጵያን በደርግና በኃይለ ሥላሴ ምክንያት ችጋራማ የነበረችው በእድሜ ለኛ ሰውየው እኮ ስልጣን ላይ ሲመጡ የተናገሩት ነፍሳቸውን ይማሩና እኛም ሟቹ በቀን 3 የመጀመሪያ በቀን 3 ኢትዮጵያ ህዝብ እንዲበላ ነው ይሄ ነው ትልቁ
ነው
ራያቸው ይሄ ነበር እኛ ባለራዩ ሰውዬ ይሄው እንደገና አሁን በርሃብ ነው ያለ ነው አንዳንዴ እነሱ ሰዎች እንደዚህ ነገር ስታነሽባቸው ታዲያ ምንድነው ረሃብ ቢኖርም ረሃብኛ ሀገር እንትን ድርቅ አለ ግን ረሃብና ይሄ ሞት የሚያመጣ የለም ይላሉ። ይሄ የሚቀልዳሉ እንደቀልድ አሁን ሰምተሻል ጠቅላይ ሚኒስትሩ ያሉትን ሰምተሻል። ስለ ረሃብ ሲነሳ እንዴ እናንተ አውስትራሊያ በድርቅ መከራን ታያለች አሜሪካ ካሊፎርኒያ በድርቅ መከራን ታያለች እኔ ምን አይነት
ኤግዛምፕል እንደሆነ ራሱ
ምን እንዳመጣው
ባለ ሶስተኛ ዓለም ላይ ያለ ሰውና
እና እነዚህ ሰዎች ሰው ቢያልቅም ምንም አይደለም እንዴ ድሮ ፊት እኮ ሲከራከሩ በደርግ ጊዜ በሺ የሚቆጠር ሰው ነበር የሚሞተው ለምን ሰው ገደላችሁ ለምን ሞተ ስትይ እንዴ ያን ጊዜ በሺ የሚሞተው አሁን ተቀንሶ በ10% ብንገል ምን አለ እንደሱ ነው እንትናቸው እና ፕሪንሲፕል አይደለም የፕሪንሲፕል ጥያቄ አይደለም የመርሆ ጥያቄ አይደለም የነሱ ሰው መራም የለበትም 20 አመት ስልጣን ላይ የተቀመጠ መንግስት አንድ ለውጥ ሳያመጣ ተቀምጦ መጨረሻ ላይ ጠግበናል ለውጭና መርታን ለውጭን ህልልክ ነው ሲሉ ነበር አሁን መጨረሻ ላይ እርቦናል ሲሉ እንኳን አያፍሩም ለምን እንደዚህ ተደረገ ብሎ የነሱ ሰዎች እንኳን አይጠይቁም
ምን አሉ እነሱ አንዳስተያየት ያነሱት ምን አሉ ኢንቫይሮንመንታል ችግር ነው ያው ዓለም ላይ ያለ ኢንቫይሮንመንታል ችግር ነው ያገኘን እንጂ ደግሞ ኢንቫይሮንመንታል ችግር ሀገሪቷን አሁን ከዚህ የበለጠ የዳሰሳት ነው ምንድነው ምክንያቱ ምንድነው ትልልቅ ሰፋፊ መሬቶችን ደኖች እየተጨፈጨፉ ለኢንቨስተር ይሸጣሉ ከአውሮፓም ከአሜሪካ ለሚመጡ ኢንቨስተሮች
የኢንቨስትመንት ነገር ካነሳሽ አንድ ሪፖርት አንብቤ ነበር አበባን በተመለከተ
ያ አበባርሻም
በተመለከተ ሀገሪቷን ምን ያህል እንደጎዳት ምን ያህል በመሬቱን እንዳበላሸው እንደበከለው አንድ ሪፖርት አንብቤ ነበር ግን ያንን አስቦ ለሀገሪቷ አስቦ ይሄ ነገር ይጠቅመናል ወይ በረጅም ጊዜ ነው ሎንግ ተርም የሚሉታል ይጠቅመናል ይያል ያን ነው የታያቸው ምንድነው ወዲያው እቺ ይሄ
አስተማን
ያለ ቶሎ አግኝቶ ቶሎ ከብሮ አበቃ እንደሱ አይነት ነገር ያው ሀገሪቷን በተለይ በዚህ በአበባ እርሻ እንትን ያሉ ምን ያህል ሀገሪቷን እንደበከለ በኬሚካል
መሬቱ
ወደፊት ነው ምን ከፍሎ አው ጀምሯል አሁን እንትን ብሏል ጀምሯል
መሬቱ ከዛ በኋላ ለርሻ
አይሆንም
ለሌሎች እንኳን ተክሎች ተክሉ ማበቀል አይችልም እንደገና ደግሞ የሚገርመህ እኔ እዛ አግራቤቷ ነበርኩበት ጊዜ በዛ የሚሰሩ ኬሚካል አለ የሚረጭ እና ለሰዎች እንኳን ፋክተሪዎች ለሚሰሩ
ሰራተኞች እንኳን
በጣም
የግራውንድ ውሃው ጠቅላላ
ይበከላል
ግራውንድ ውሃው ይበከላል እዚህ ሀገር በጣም ብንስተያቸው በጣም ነው የሚተነቀቁት መድኃኒት ወስ ገስተሽ መድኃኒቱን ወይ ትመልሻለሽ ወይ በደንብ አርገሽ ጠቅለለሽ እንትን ውስጥ ትጫለሽ እንጂ ዝም ብለሽ ቶይሌት ውስጥ እንኳን አትከችም ለምን ግራውንድ ውሃ ውስጥ ይገባና በረጅም ጊዜ ይበክላል እሺ እኛ ጋር ያን ያበባ የጀመሩ ጊዜ ፋስት ማኒ ፈልጓል መንግስት ምንድነው ያደረጉት በኬሚካል በኬሚካል ብቻ አንድ ሁለት ጊዜ ይብቀልላቸው ከዛ በኋላም ይመጣውን እዛ ከባ ያለውን ህዝብ ከብቱን ሰውን ምኑን ያውሃ የሚያደር ያመረት የሚደርስበትን ማሰብም የሚፈልግ የለም ለአንድ ሀገር የቆመ ለአንድ ሀገርና ለአንድ ህዝብ የቆመ መንግስት ወደፊት ምን ይመጣል ለልጆቻችን ምን ይመጣል ይሄን ማሰብ ነበርበት ግን እነሱ ምንድነው ፍለፍት የሚታያቸው አንድ ዛሬ አንድ ሰርቆ ሸጦ ነገ እዛ አካባቢ ደሃብ ይሆን የራስ ጉዳይ እንደዚህ አይነት ይሄ ለሰው ያለ ማሰብ የራስ ጥቅም ብቻ የሚያስተዳድር አይልስ ካለ ድረስ እኔ ፖሊሲን በተመለከተ እሱ ብቻ አይደለም ይሄ አሮጌ መኪና አሮጌ ዳታ አሮጌ ኮምፒውተር ያስገቡ ኢትዮጵያ ውስጥ የቆሻሻ መጣያ ነው የሚሆነው የሀገራችን ወደፊት ምን እንደምትሆን አላውቅም ስዊድኖች ራሳቸው ፕሮቴስት ያደርጋሉ ለሰው ልጅ የሚያስቡ ሰዎች አሉ የተለያዩ ድርጅቶች አሉ እና ይሄንን ሶስተኛው ዓለም ቅራቅን ቦይ የጣለን የሶስተኛው ዓለም እየበከለን ነው ኢትዮጵያ ውስጥ አሁን እንደምሰማው እንግዲህ እኔ በቅርብ አላየሁትም ግን እንደምሰማው አዲስ አበባ ውስጥ ቆሻሻው ይሄ አየሩ የምትተነፍሽው አቧራው ምኑ ሰው እንደልቡ እንኳን አያነቃንቀው ከጥቂት ጊዜ በኋላ ስቤት እንደሚደርስ እና እሱን እንተው የዛሬ 10 አመት 15 አመት 20 አመት የሚመጣውን ችግር ብቻ አይደለም አሁን ኦሬዲ
ኢሚዲየት የተፈጠረብን
ችግር ይሄን ለመቀረፍ መንግስት ነኝ የሚል ከህዝቡ ጋር አብሮ ችግሩን ያነሳ መወያየትና መፍትሄ መፈለግ ሲገባው ይሄ መንግስት sultaan ይዞ ቁጭ ለማለት ብቻ ስለሚፈልግ የለለውን አለ ይላል ድንጋውን ዳቦ ነው ይላል ምኑን እንደዚህ ነው አሁን መቸለት ነው ምናነበብኩኝ በፌስቡክ ላይ ኢትዮጵያ በአለም ላይ እስካሁን ድረስ ራሽያ ነበረች በጋዝ ሀብት አለም አንደኛ ኢትዮጵያ ውስጥ ደቡብ የታከባቢ የትም ዓለም የሌለ የጋዝ ምንጭ ተገኘ በዚህ ሁለት አመት ውስጥ እናወጣዋለን የሚል የነሱ ሰዎች የሚያወጡታል ይሄ ህዝቡን በቃ አሁን
ከቆ ስልጣን ላይ ረጅም አመት ለሆነው
የሚያወጡ አብሎ እንዲጠብቃል አይደለም ያ ችግር ሲመጣ ግን ያ ህዝብ ነው የሚቀጨው እንትን የሚለው የነሱ ልጆች እየወጡ ናቸው ለትምርት በየአካባቢ ያለው
ገንዘባቸውን ያወጣሉ ልጆቻቸው ራሳቸውን ያወጣሉ
ገንዘባቸውን ማን እንደሚያወጡ አየነው ይሄው ጌትዊክ ኤርፖርት ላይ ስንት ሚሊዮን ዶላር ይዞ አገራቹ ባንክ የለም ወይስ ኪባል ድረስ በየምክንያቱ ይሄም እዚህ ተሰደደ ጠፍቶ የመጣው አውሮፕላን ያንን ስለአየ ነው ፈርቶ እንትን ያለ እና እንደዚህ አገራችን ደምበኛ የዱርዬ የወሮበላ ሀገር ሆናለች ምን እንደሚያደና እና ትናንትና እንኳን የተናገሩትን ውሸት ዛሬ ለማስተባበል እንኳን በስነ ስርዓቱ አስተባብሉት
እንዴ ስለ ረሃቡስን ካነሳናጣ ስለ ረሃቡ ሲናገርኩ የኛ ገንዘብ በቂ ነበር ላለው ረሃብ ላለው ሰዎች እኛ የራሳችን በጀት በቂ ነው የመንግስቱን ምጃን ጠብቅም ቢያሉበት ጊዜም ነበር ግን ዛሬ ደግሞ የመንግስቱን እጅም ልመና ላይ ነው ያሉት
የመንግስታቶችን ግን እነሱ ደግሞ ይሰለችሻል
ሀገሪቷስ ወዴት ነው የምትሄደው በየጊዜው ብድር እየተበደረች የቻይና ብድር አለባት በተለያየ አጋጣሚ
በገዱ በትራንስፖርት ብድርን በተመለከተ ይሄ የኛንትን ይሄ አንድ ቀልድ አለ ለምን ብድር ትፈራለህ ብድር ጦር አይደለም ሰው አይጎዳም ወይ አበዳሪ ወይ ተበዳሪ ይሞታል ይላል ለዱርዬኛ ቢጤው አነጋገር ነው ልክ እንደዛ አይነት አመለካከት ያለው ይመስላል የመንግስት ከዛም ይበደራል ያ ገንዘብ አንድ ቀን መከፈል አለበት
ትውልድ ላይ ነው የሚቀዳው የሚቀመጠው
ካልተከፈለ ያ ሀገር በቀኝ እንት በዙር በጃዙር ነው የሚገዛው ልክ እንደ ዛይር በነ ኮንጎ እንደተገዛ እነዚህ ሰዎች ይበደራሉ ከየቦታው ኢትዮጵያ ያለባት ብድር እኔ እንጃ በቁጥር ሊጠቀስም የሚችል አይደለም ማን ነው የሚከፍለው ጉድላቸው ምንነሱ የነሱ ልጆች ገንዘብ ያከማቹ ስለሆነ ውጥ ይዘው ይወጣሉ ችግር የተፈጠረለት ማን ጋር ነው የሚቀረው የኢትዮጵያ ህዝብ ላይ የኢትዮጵያ ህዝብ ደግሞ ያንን መክፈል አቅም አይኖረው ስለዚህ ምንድነው የሚያደርገው የነሱ ተገዢ ሆኖ የአበዳሪዎች የሚያመጡበትን
እዳ እየተቀበለ
እዳውን ለመክፈል እነሱ የሚያስቀምጡት ኮንዲሽን አለ ያንን እንትናቹን ዲያርጎ ይልሻል እንቢካልሽ ቀጥ አንገትሽን ያንቀዋል እንደዚህ ነው የሚያደርጓቸው አሁን እነግሪክን ተመልከች ምን እንደሚያደርጓቸው ያፈጃ እዳቹን ክፈሉ ብለው ነው አፍንጫቸውን ያዟቸው እነሱ እንደሱ ያደረጉኛን ምንድነው የሚሉን ገብቶሻ እና እንዲህ አይነት ችግር ይሄንን ህዝቡ እስከመቼ እንደሚጠብቀው በራሱ ላይ የደረሰው ችግር በልጁ በልጆቹ ላይ እንዲደርስም ይጠብቅ እንደሆነ አላውቅም እንጂ ይሄን ነገር እነዚህ ሰዎች ለኢትዮጵያ ህዝብ ቅንጣት ያህል እንትን የላቸው ይሄንን በደንብ አድርገን ካልተረዳን እነማን እንደሆኑ አናውቅም ማለት እነዚህ ሰዎች የኢትዮጵያ ህዝብ የሚባል ሰውየው እኮ የኢትዮጵያ ሀገሬ ሲል ውስጥ ተሳይት ሰሙ ነው ህይወታቸው
ያለፈው
እና ይሄ ሁሉ አለ ለማንኛውም አምላክ በቸርነቱ ከዚህ ሁሉ ችግር ያውጣን እንላለን። እስቲ እንግዳችንና የዛሬውን ፕሮግራም እናስተዋውቃቸው። አድማጮቻችን አንድ እንግዳ አለን፣ ትልቅ እንግዳ እናከብራቸው። ወይዘሮ ባርብሮ ይባላሉ። ሄይ ባርብሮ።
ሄይ አመድ።
Du är här för att berätta lite om din vad är det du sysslar med?
Jag är cancerläkare.
Cancerläkare.
Och jag är också specialist i palliativ medicin.
Okay.
Det som kallas för lindrande vård när man okay. inte kan bota en sjukdom.
Okay. I livets sista kedja då?
I Less Resource Full Country så är det nog så att det är livets slut. Men i andra länder så är det oftast behov av hjälp under en hel sjukdomstid.
Okay. Ja, du jobbar där på vilken basis? Är det...
Du menar i Addis Abeba i Etiopien?
Du jobbar där? Ja.
Nej, om vi skulle arbeta måste vi ha arbetstillstånd. Vi arbetar inte utan vi utövar en form av mentorskap och okay. också ett försöker med utbildningsstöd.
Det här är fantastiskt. Fantastiskt. Du vet, det påminner mig om en fiskare
okay.
som fick av någon ett par fiskar. Du vet. Mm. Då sa han nej. Vet du vad han ville ha?
Nej.
Spöet.
Jaså.
För att han själv ska kunna
ja.
Förstår du?
Ja.
Så
ja.
Det är det här som är fantastiskt. Det är därför jag sa det är fantastiskt. Mm. Istället för att du går och jobbar.
Mm.
Det vore bra om du kunde göra det. Men du utbildar ju som en mentor.
Ja.
Då blir det flera.
Jag vill säga att vi gör det. Inte bara jag.
Ja, ni gör det.
Ni gör det.
Och då blir det flera etiopier. Många etiopier som får kunskapen och fortsätta jobba med det.
Avsikten att vi ska stödja utvecklingen av den palliativa vården i Etiopien.
Du får ursäkta mig, jag måste översätta.
Det
för
jättebra.
Det är etiopier i hela världen som lyssnar på radio.
Det
och det finns också några som inte förstår här. Admato Chachin, Dr. Barbro Ibalalu, är cancerhakim nacho. Betalej dagmo, zihagar. Livet slutskede i Lutal. Men det är så stängt av mig alla gånger. Cancer kan jag säga att jag har sett mig i den här salen. Och det är mot እስከሚሞቱ ድረስ ያለውን ህይወታቸውን በደህና እንዲሆኑ ለማድረግ ሲሆን እዚህ ሀገር ግን ብዙ አመት ታክመው ብዙ አመት ይኖራሉ እና ያንን ነው የሚሰሩት። ኢትዮጵያ ውስጥ የሚያደርጉት ምንድነው? ኢትዮጵያ ውስጥ የደውሳቸው ቀን በቀን አይሰሩም፣ ምክንያቱም ለዛ ፍቃድ ያስፈልጋል። ግን እሳቸው የሚያደርጉት ምንድነው? ኢትዮጵያ ውስጥ ሄደው ይሄንን ለሌሎቹ ያስተምራሉ። እንዲያድግ ይሄ የካንሰር ቮዱ እንዲስፋፋ ያደርጋሉ። ስለዚህ ለመወያየት ዛሬ ከኛ ጋር መጥቷል። ኢትዮጵያውያኖችን ማሳወቅ እንፈልጋለን ብሏል። ዱ ቪል ዩ ኢንፎርሜራ ኢትዮጵያር ኦም ዘ ሃር።
Vi vill arbeta tillsammans med Hospice Etiopia och våra samarbetspartner för att sprida kunskap och möjligheter att få god lindrande vård när man inte kan få bot.
ይሄንን እንግዲህ የሚሰሩበትን የሥራ ጓደኞቻቸውን የሚተባበሩትን ድርጅት እነዚህን ሁሉ ለኢትዮጵያኖች ለማሳወቅና ኢትዮጵያኖችን በዚህ ላይ ሊተባበሩ የሚችሉበትን መንገድ በጋራ ለመፈለግ ለመወያየት መጥተዋል። ከሳቸው ጋራ ወደ ኋላ ላይ ሰፋ ያለ እንዴት ኢትዮጵያ እንደመረጡ ፊት የትይሰሩ እንደነበር በካንሰር ቦርድ ስፔሻሊስት ሆኖ በሚሰሩበት ጊዜ እነዚህን ነገሮች ወደ ኋላ እንወያያለን ከሳቸው ጋር። እንግዲህ የዛሬው እንግዳችን Dr. Barbro Nacho. Du är jättevälkommen. Vi kommer att gå igenom det här, diskutera med dig varför du valde Etiopien, vad har du anknytning med Etiopien. Allt det här kommer vi att diskutera lite senare.
Okej.
Okay. Elidotsprogram är det här med då. Allen, Elidotsprogram är det mycket att tala. Lero Chimli, Juliju program och Izan Lacho Karbanal. Men det är nog Toru Astadadaren Batamalekata and
Sofa, Alam Nohasi reporter Kadit Alagin to Yatagajol.
መልካም አስተዳደር
እንግዲህ እሱም ይዘናል። የዚህ ጊዜ ማለት የተለያየ ፕሮግራሞች አሉ። ከኛ ጋር መልካም ቆይታ ይሆንላችሁ።
የራሳቸውም ሰዎች መናገር ጀምረዋል።
ይሄ
ነገር የት ነው የሚያደርሰን ማለት ጀምረዋል።
ፍርሃት
ይሁን ይቅርበሉን ይሁን እኛ አላደረግንም። እኔ እኮ አይደለሁም የሚገርምሽ ነገር እኔ ደስ ይለኛል ሰው ስተቱን ሲያምን በጣም ነው ማደንቀው። በእውነት አልሳሳትም የሚል ሰው ነው አደገኛ። ተሳስቻለሁ ከስተቴ ለመማር ዝግጁ ነኝ ያጠፋሁትን ይቅርበሉኝ የሚል ሰው ነው በጣም አደንቃለሁ። ያ ማለት ግን መሸወጃ መሆን የለበትም ባለፈው ጊዜ ጠቅላይ ሚኒስቴሩ በአደባባይ ወጥተው ሀገራችን ውስጥ በዘር ምክንያት የሚበደሉ አሉ ይሄ ትክክል አይደለም ብለው አፋቸውን ከፍተው ተናገሩ ግን ያንን እነሱ ራሳቸው ናቸው ያመጡን ያንን ግን ለኛ አምጥተናል መኖር አልሆነ መምጣት አልነበረበትም አላሉ ይሄ መደረግ የለበትም ነው ያሉት እንግዲህ ራሳቸው ምንድነው ለማሳየት የፈለጉት እኔ እንደውስ የለውበትም ነው ደግሞ ሌላው ደግሞ ማን ነው አባይ ጻህ የሚሉት ደግሞ ኢኮኖሚው ገለነዋል ሞቷል ኖ ኖ ሞቷል ምንም ያሻሻል ነው ነገር የለም ማለት እንግዲህ በይሄ በኔ እንትና አነጋገር ነው ደግሞ ይሄ ከንቲባ የነበረው አዲስ አበባ ከንቲባ የነበረው አርከበ ደግሞ ያለን ገንዘብ በጣም ትንሽ ነው ኢንዱስትሪውን አላሳደግነውም እንደውም ወደ ታች ዘቅቷል ግን ያንን ያመጡት እነሱ ናቸው እኛንን ያደረግነው እና ይሄን ጥፋታችንን እናምናለን ምናምን የለም ግን በቃ እኛ እኮ ተናግረናል ለማለት ነው እንዴ አይነቱ የሚያዋጣ አይመስለኝም ይሄም አሁን ዓለም ነው ዋሴም ማን ነው ይሄ ሪፖርተርን እንትን ያለው ሪፖርተር የነሱ አንድ ቁጥር አዳማቂ ነው የሪፖርተር ሐላፊ የነሱ እኮ ደንበኛ ካድሬያቸው ነው
ግን ነገሩ ሲብስ
ግን ምንድን አው አሁን ያን አለ ማለት ግን ጠቅላላ ሙሉ ለሙሉ ተለውጦ ይሄ ነገር ትክክል አይደለም ሙሉ ለሙሉ መለወጥ አለብን አይደለም ታዲያ እንደውና አሻሽለው ወይም ደግሞ እኛ ኮድሮም እኮ ቢሆን ዴሞክራሲ ስለነበረን ይሄን ተናግረናል ለማለት ነው ለማንኛውም ኢትዮጵያኖች እንዲያዳምጡት ብለን ከራሳቸው አንደበት ምን እንደሚሉ ስለ መልካም ማስተዳደር ያሉትን ራሳቸው ኢትዮጵያ ውስጥ ምን እንደመሰል እናሰማችኋለን ሌሎችም ፕሮግራሞችና ዝግጅቶች ይኖርናል ከኛ ጋር እንግዲህ እስከ 6 አድርስ እንደምትቆዩ ተስፋ ማድረግ መልካም ቆይታ በማለት ቴክኒሻናችን መርሶ እንድማገኝ ዛሬ እንችን ይቃ ጀባ ይለናል
ነው ያለው ከኔ ሰው አሮስን ማን ነው ያለው ወስተታ ያው ማን ነው ያለው ስቆ ማለት ነው ነው የሚያኖር የሰራም ደፋፍ ነው
እኛ ደህና ነን።
ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋወቃችሁ።
ዛሬ ምን ምን አለ?
ዘፈን፣
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። ልጆች እንኳን ለመስቀል በዓል በሰላም አደረሳችሁ እያልን በኢትዮጵያ በተልቆ ስነ ስርዓት የሚከበረው የመስቀል በዓል ይህ በዓል በክርስቲያኑ ዓለም ሁሉ ይከበራል። ታሪኩም በመጠኑ እነሆ። ጌታ በመስቀል ላይ ሞቶ ከተነሳ በኋላ ሕሙማን መስቀሉን እየዳሰሱ በመስቀሉ እየታሹ ይፈወሱ ነበር። በዚህም ታምራት እየተሳቡ ብዙ ሰዎች ክርስቲያንም ሆኑ። ይህንንም ያዩ የአይሁድ መስቀሉን በአንድ ቆሻሻ ማጠራቀሚያ ቦታ ላይ ጣሉ። በየቀኑ የአካባቢው ነዋሪ ሁሉ ቆሻሻ ስለሚጥልበት ያን ቦታ እንደ ኮፕታ ሆነ። ምንም እንኳን ባይችሉም ክርስቲያኖቹ ከኢየሩሳሌም ጨርሰው ለቀው ስለወጡ የከተማዋ መልክ ፈጽሞ ስለተለዋወጡ መስቀሉ የተደፈነበት ቦታ ወዴት እንደሆነ ለማወቅ አልተቻለም። በዚህ ምክንያት ከ300 ዓመት በላይ ተዳፍኖ ቆይቷል። በአራተኛው መቶ ክፍለ ዘመን ማለትም በ327 የንጉስ ቆስጠንጢኖስ እናት ንግስት ኤሌኒ ይህንን ታሪክ ተሰማ ነበርና አስቆፍራ ለማውጣት ጉዞዋን ወደ ኢየሩሳሌም ቀጠለች። እዚያም ደርስ ኮፕ ያለበት ቦታ ሁሉ በታስቆፈር መስቀሉን ያለበት አላገኘችው። ግዚኦም በጣም አልፎ ስለነበረ ሰውን በትጠይቅ እሴት የሚያቀሰው አጣች። የሚያቆም ሰው ለታገኝ አልቻለች። መጨረሻም የመስቀሉ መውጣት የእግዚአብሔር ፈቃዱ ነበርና አንድ አረጋዊ ስሙ ኪሪያኮስ የሚባል የኤሌኒ መቸገራይቱ እንደሚከተለው ይመክራታል። አንቺ ከቶ አትጥገሚ፣ ሰውም አትጥገሚ። እንጨት አሰባስበሽ ከመረሽ እጣንም አፍስሽበት፣ በእሳት አያዥ። የእጣኑም ጭስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን አይተሽ አስቆፍሪ፣ በዚህም ምልክት ታገኛለሽ አላት። እሷም ያላትን ሁሉ አደረገች። የእጣኑም ጭስ ወደ ላይ ወጥቶ ወደ ታች ሲመለስ መስቀሉ ያለበት ቦታ በጣጥቅሱ እንደማሳየት ያህል አሳያት። ያንንም ምልክት ይዛ ቆፍራ አስወጣች። ከዚያ በኋላም ይህ ቀን በክርስትና ሃይማኖት ተከታዮች ላይ ሁሉ መከበር ጀመረ። ልጆች እንግዲህ መስቀል ከመቼ ጀምሮ የሚከበር በዓል እንደነበረ ማወቅ ይቻላል። ከክርስቶስ ልደት ከ327 ዓመት በኋላ ነው።
Thank you.
እንግዲህ በድጋሚ መተናል
እስከ 6 ሰዓት ድረስ እዚህ ሆነን የሰሞኑን የኢትዮጵያኖች የሙስሊም ወገኖቻችንም የኦርቶዶክስ ክርስትና ሃይማኖት
ባልና የሙስሊም ባል
በተቀራረበ ጊዜ ይከበራል።
እኛ እንደውም መቀደም መደንበር ያከበርነው መሰለኝ ከወንድሞቻችን ከሙስሊም ወንድሞችና እህቶቻችን ጋር ተገናኝተን ኢድ አል አድሃን 1436ኛ ዓመት በድል በጣም ደስ በሚል በህብረት ነው ያሳለፈው።
ድል ባለ ስነ ስርዓት አክብረናል። የመስቀሉ ደግሞ አለ እንግዲህ።
የመስቀል ባህል እንግዲህ በኢትዮጵያ በየ 17ኛ ቀን ነው የሚውለው መርሶ በቀን 17 አይደል?
መስከረም 17
መስቀል መስከረም 17 ሲባል ሰማለሁ።
መስከረም 16 ደመራ ይከበራል።
ደመራ ይከበራል። የደመራው በዓልም በየፌስቡኩ በየተለያየ ቦታ ላይ ሲታይ በጣም ድምቅ ያለና የሚያምር ነበር።
ሰዎች ኢትዮጵያውያኖች በዓላቸውን በደመቀ ሁኔታ ነው የሚያከብሩት። ደስ የሚል ነው። እና ዘንድሮም በሰላም በደስታ ደስ በሚል ሁኔታ እንደሚያከብሩ የኢድ አል አድሃንም እና የመስቀልንም ተስፋ እናደርጋለን። መልካም በዓል ይሁንልን
ለኢትዮጵያውያኖች በሙሉ።
ለሁላችንም መልካም በዓል ይሁንልን እንላለን። እንግዲህ በመቀጠል ከዓለም ነህዋሴን
እንዳሰሳለ መልክ ስለ መልካም አስተዳደር ከሪፖርተር እንደገለጸ ነው።
ኢትዮጵያ ውስጥ ምን እንደምስል ሪፖርተር ጋዜጣ የወያኔ አንድ ቁጥር ደጋፊ ሆነው የነ ጋዜጣ ምን እንደሚል ኢትዮጵያ ውስጥ ምን እንደምስል በነሱ አንደበት ዓለም ነህዋሴ ያቀርበዋል። አብረና
ሪፖርተር ጋዜጣ በርዕስ አንቀጹ ያሰፈረውን ፍሬ ሐሳብ ሙሉ በሙሉ እናቀርባለን። ፍትህ በገንዘብ አይገዛ ይላል ሪፖርተር በርዕስ አንቀጹ። በመላ ኢትዮጵያ እጅግ በጣም አስከፊ ከሚባሉ ድርጊቶች መካከል የፍትህ እጦት ተጠቃሽ ነው። ፍትህ የህግ የበላይነት ስለመስፈኑ ማረጋገጫ ነው። ፍትህ የእኩልነት ማረጋገጫ ነው። ፍትህ የአንድ ንብረት ሰው የሞራል ደረጃ ማሳያ ነው በማለት ሪፖርተር ይንደረደራል። ፍትህ የምክንያታዊነትና የእውነት ማንጸባረቂያ። ፍትህ በአጠቃላይ ለሰው ልጆች የተሰጠ የተፈጥሮ ጸጋ ነው ሲል ገልጸዋል። ይህ የተፈጥሮ ጸጋ እየተገፈፈ ፍትህ እንደ ሸቀጥ በገንዘብ ሲተመን ያሳፍራል። እንደ ሀገር አለ ሪፖርተር ያሳቅቃል። አስከፊዎቹ የፊውዳልና የወታደራዊ አገዛዞች ከህዝብ ጫንቃ ላይ ተስፈንጥረው ከተጣሉ ከበርካታ አመታት በኋላ ህዝቡን ፍትህ እንደ ውሃ ሲጠማው ማየት ያሳፍራል። የፍትህ ስርዓቱ ከማንም ጣልቃ ገብነት ነጻ ሆኖ ፍትህ ለኢትዮጵያውያን መዳረስ ሲገባ በጀብደኞችና በስርዓት አልበኞች ምክንያት ፍትህ ሲዳፈን ይላል ሪፖርተር እየታየ ነው። የህግ የበላይነት ሰፍኖ ዜጎች በህግ ፊት እኩል የመዳኘት መብት እንዳላቸው ህገ መንግስቱ በማያሻማ ሁኔታ አስቀምጦታል። ነገር ግን ፍትህ የተስፋ ዳቦ ሆኗል። ህዝብን ትናንት ከበደልና ከጭቆና ነጻ ልናወጣ ነው የታገል ነው ያሉት ሳይቀሩ ፍትህ እየነፈጉት ናቸው። ፍትህ በገንዘብ ሲቸበቸው እየታየ ነው። ይሄ ያሸማቅቃል ሪፖርተር እንዳለው። በ1966 በኢትዮጵያ የፈነዳው አብዮት መሰረታዊ ዓላማ ለህዝቡ ማህበራዊ ፍትህ ለማስፈን ቢሆንም በወታደራዊ ኃይል ተጠልፎ ሀገሪቱ ለ17 ዓመታት ደም ፈሶባታል። ፍትህ የጠየቁ በጥይት ረግፈዋል። አገር የደም እንባ አንብታለች። ከዚያም በኋላ ኢህአዴግ አገሪቱን ከተቆጣጠረ በኋላ የሽግግር መንግስት መስርቶ ህገ መንግስቱን በማልቀቅና በማጽደቅ ላለፉት 24 ዓመታት ሀገሪቱን እየመራ ነው። ነገር ግን እስካሁን ድረስ አለ ሪፖርተር የፍትህ ጥያቄ ምላሽ አላገኘም። አሁንም በአደባባይ የፍትህ ችግር በትልቁ ብሶት እየቀረበበት ነው። የኢትዮጵያ ዲሞክራሲያዊት ሪፐብሊክ የሚለውን ስያሜ አንግባ ፍትህ ግን የማይጨበጥ ጉም ሆኗል። ጉልበትና ገንዘብ ያላቸው ብቻ የሚያገኙት ዕቃ ሆኗል። እንደ ሸቀጥ ተቆጥሯል፣ ስለ ሪፖርተር ይቆጣል። በቅርቡ የኢህአዴግም ሆነ አባል ድርጅቶቹ በተለይም ህወሓት ባደረጉት ጉባኤ ፍትህ ትልቁ ጥያቄ ሆኖ ቀርቧል። በኢትዮጵያ ምድር ፍትህ ማስፈን የሚገባቸውና የሚጠበቅባቸው ጭራሽ ፍትህ አደናቃፊ ሆነው ተገኝተዋል። የፍትህ ጥያቄ በመላ ኢትዮጵያ ከዳር እስከ ዳር እየተስተጋባ ነው። ዜጎች ፍትህን በገንዘብ እንድንገዛ እየተገደድን ነው እያሉ ነው። በፍትህ እጦት ሳቢያ ዜጎች ያለ ኃጢአታቸው ይታሰራሉ፣ ንብረታቸውን ያጣሉ፣ ቤተሰባቸው ይበተናል፣ በሀገራቸው ተስፋ እየቆረጡ ይሰደዳሉ። የፍትህ እጦት በተባባሰ ቁጥር ህዝቡ ብሶቱ ጣራ ይነካል፣ ወንጀሎች ይባባሳሉ፣ ለአመፃና ላልተፈለጉ ግጭቶች ይዳረጋሉ። በመጨረሻም ይላል ሪፖርተር፣ ማንም ሊመልሰው የማይችል ቀውስ ይፈጠራል። አንድ ዜጋ በገዛ ሀገሩ አንገቱን ቀና አድርጎ በነጻነት መራመድ የሚችለው መብቱ ሲከበርለትና እሱም የሚፈልግበትን ግዴታ ሲወጣ ነው። ይህ ግዴታውን የሚወጣ ዜጋ ፍትህ ሲነፈግና መብቱ ሲጣስ ግን ዜግነቱን ይጠራጠራል። ስለ ልማት፣ ስለ እድገትና ብልጽግና ቢወራ አይሰማም። በገዛ ሀገሩ በመረጠበት ቦታ የመዘወር፣ በገዛ ሀገሩ በመረጠበት ቦታ የመኖር፣ በገዛ ሀገሩ በመረጠበት ቦታ ሀብት የማፍራትና የመሳሰሉትን ተግባራት የሚያደናቅፉ በበዙበት ወቅት ይላል ሪፖርተር፣ እንዴት ሆኖ ነው ስለ ፍትህ መነጋገር የሚቻለው? ዜጎችን ዘርና ማንነታቸውን እየቆጠሩ የሚያፈናቅሉና ያፈሩትን ሀብት የሚዘርፉ ቀውሶች ሲያንገላቷቸው ዝም እየተባለ እንዴት ፍትህ አለ ይባላል? ጉልበተኞች የተማመኑትን ተከልለው እንዳሻቸው እየፈነጩ ፍትህን በገንዘብ እየሸቀጡበት ነው። ዜጎችም አለ ሪፖርተር እያለቀሱ ነው። ገንዘብ ያላቸው በጥቅም የተገዙ አቃቢያን ህጎችን፣ ዳኞችን፣ ፖሊሶችንና የመሳሰሉትን የፍትህ አካላት በመያዝ የማይገባቸውን ጥቅም ያጋብሳሉ። ንጹሐንን ያስወነጅላሉ። የሰው ንብረት ይዘርፋሉ። መንግስትና ህግ ባለበት ሀገር ውስጥ እንደ ልባቸው ይፈረጫሉ። በጥቅም የታወሩ የፍትህ አካላትም ለህገ ወጦች ተባባሪ የሆኑ የፍትህ ስርዓቱን ጥቀርሻ ያለብሱታል። አንዳችም አይነት እሴት ሳይጨምሩ ህገ ወጦች በሙስና እየከበሩ ያሉት ፍትህ እንደ ሸቀጥ በገንዘብ እየተገዛ በመሆኑ ነው። የፍትህ ስርዓት ነጻነትና ገለልተኛነቱ እየተጣሰ ፍትህ አለ ሪፖርተር መጫወቻ ሲሆን ያማል፣ መጫወቻ ሲሆን ያንገበግባል። ራሳቸውን ከህግ በላይ ያደረጉ በቡድን የተደራጁ ኃይሎች ፍትህን ጠልፈው የከንቱ ዓላማቸው ማስፈጸሚያ ሲያደርጉ ለህዝብ ታግለን ደማችንን አፍስሰናል የሚሉ ወገኖች የት ናቸው? ስርዓት አልበኞች ፍትህን በገንዘብ የሸቀጡ ህዝቡን የደም እንባ ሲያስለቅሱ ለማህበራዊ ፍትህ ታግለናል የሚሉት ምን እያደረጉ ነው? ሀገርን የመምራትና ህዝብን የማስተዳደር ስልጣን ያላቸውስ ምን ይሰራሉ? ትናንት ግን ለሆነው ዛፍ ጥላ ስር በፍትሃዊ መንገድ ይዳኙ ነበር እየተባሉት ስነዛ ታጋዮች የት ናቸው? ከመፈክርና ከአዳራሽ ዲስኩር ያላለፈውን ፍትህን የማስፈን ጉዳይ እስከ መቼ ይድበሰበሳል? ለእነዚህ ጥያቄዎች ህዝብ ቀጥተኛ ምላሽ ይፈልጋል። ህዝብ ፍትህ ተሽጦበት የፍትህ ያለ እያለ ነው ይላል በዛሬ ሁለት ታትሞ የወጣው የሪፖርተር ሳንቀጽ። በጉልበተኞች ንብረታቸውን የተቀሙ ዜጎች ፍትህ ሲጠይቁ ተነፍገው ሲያለቅሱ፣ ያለ ጥፋታቸው ተከሰው በስር የሚማቅቁ ዜጎች እሪ ሲሉ፣ እስር ቤት ለአመታት ተዘግቶባቸው ፍርድ ቤት አልቀረብንም የሚሉ ዜጎች ሲጮሁ፣ አገር ሰላም ብለው የወጡ ዜጎች በጉልበተኛ በጭካኔ ሲገደሉ ሰሚ የለም። በሌላ በኩል አንዱ በተሰጠ ጊዜ ውስጥ ባለመገንባት ካርታህ መከና ተብሎ ወዲያው ይዞታውን ይነጠቃል። ሌላው ለአመታት አጥሮ ተኝቶበት ጠያቂ የለው። አንዱ የጠየቀው መሬት ወይም የባንክ ብድር በቀናት ውስጥ ተቀላጥፎ ያለ ምንም ውጣ ውረድ ቤት ድረስ ይመጣለት፣ ሌላው አመታት ወረፋ ጠብቅ ተብሎ ጊዜውንና ያለችውን ጥሪት ጨርሶ እንዲደይ ይደረጋል። ለአመታት ፍትህ ፍለጋ ሲንከራተት ቆይቶ በግፍ ተፈርዶበት ህይወቱ የሚያልፈውን ዜጋ ቤት ይቁጠር። ቤት አቤት ሲባል ስም የለም። ፍትህን በገንዘብ የሚያናግሩ ሙሰኞች እየደለቡ ንጹሐን ዜጎች ግን አሳራቸውን ይበላሉ። በጣም ያናድዳል ይላል ሪፖርተር ባርሳ ከሰው የፍትህ ስርዓቱ ካስፈጻሚው አካል ከመደርስበት ጫና በተጨማሪ በህገ ወጦች አማካኝነት የሚፈጸምበት ውንብድና ዝብን ያስለቀሰ ነው። በፍትህ ስርዓት ውስጥ የመሸጉ ህገ ወጦችና ጉዳይ አስፈጻሚ የሚባሉ ደላሎች ፍትህን ሪፖርተር እንዳለው በአደባባይ እየቸረቸሩት ነው። የድርጅት አባልነት እንዳልተገባ ድርጅት የሚጠቀሙበት ፍትህን የገንዘብ ባሪያ ያደረጉት ነው። መንግስት ይህንን አደገኛ ድርጅት ማስቆም ካልቻለ አደጋ አለ። በፍትህ መዛባት ምክንያት አንድ ሰው ሲጎዳ ከሱ በተጨማሪ በዙሪያ ያሉ የቅርብ ሰዎችም ሰለባ ይሆናሉ። እንዲህ አይነቱ ድርጊት በማህበረሰብ ውስጥ በስፋት ሲሰራጭ አገር ትቃወሳለች፣ ስርዓት አልበኛነት ይነክሳል። ከዚያም ይላል ሪፖርተር አመስ ይከተላል። ፍትህ ለሁሉም እኩል ተደራሽ እንዲሆን የሚፈልግ ከሆነ ቅድሚያ ለህግ የበላይነት ይሰጥ፣ ህገወጥነት ላይ እርምጃ ይወሰድ፣ በየቦታው በቡድን የተሳሰሩ ህገወጥ ኃይሎች ሰንሰለት ይበጣጠስ፣ አገር ወዳድና ንጹሃን ዜጎች በጽናት እንዲታገሉ አመቺና አስተማማኝ ሁኔታዎች ፈጠሩ። ከመፈክር ማያልፉ ባዶ ፉከራዎች በቃችሁ ይባሉ። በህገወጥ መንገድ የደለቡ ሙሰኞች፣ ተባባሪዎች፣ አድርባዮችና ተላላኮች ይበተኑ። ሀቀኞች የበላይነትን ያዙ። በፍትህ ላይ የበላይነት ይዞ ሀገሪቱን መቀመቅ እየከተታት ያለው አስከፊ ተግባር በአስቸኳይ ይቁም። ፍትህ እንዲነገስ ከተፈለገ ሪፖርተር የዛሬው ድረስ አንቀስ ያጠቃለል። ፍትህ በገንዘብ ባይገዛ ይላል።
ቢያሻፈረኝ ፈሬ ውደደኝ ትጎንበስሉት እየነደደኝ ቁርጦ ሲመጣ ለማይገረሞት ጠላት ግን ተገል ፈርተህ ካልትሞት ልቤ ኩሩ ነው እንደ አባቶቼ ለሆዴ አላድርም መሬት ገዝቼ ቁርጠት ዋጋ ሁሌ አትንቀርበም ለውጥ አላመጣም ሰላማዊ ሰልፍ ደሞ ገለሌ ብለህ ተነሳ የጥንቱ ጀግና የጦር አንበሳ የዛሬ ሳይሆን አይተህ የነገን እንደ አባቶች ጃሎ በል መገን ጃሎ በል ጃሎ Yeah.
የሆዳመት ተመልካች ሆነ ከመረህ ኖረ ተበንቻከ አንሳው ቻሎ አበለ ጎክሪ
በቮርበሪ ሴንትሩም የሚገኘው ሉዋም አፍሮ ሁለት የሴት ጸጉር የሚሰሩ ኢትዮጵያውያኖች ይፈልጋል። ስለዚህም የሴት ጸጉር መስራት እንችላለን የምትሉ በቮርበሪ ሴንትሩም በመሄድ ሉዋም አፍሮ ሱቅ ሄዳችሁ ማመልከት ትችላላችሁ። አድማጮቻችን አሁን 5 ሰዓት ሆኗል። ከዚህ በመቀጠል ዜናዎችን እናሰማችኋለን። አርበኞች ግንቦት 7ን ለመከላከል ጥያቄ የሚያቀርቡ ህዝብ ቁጥር ጨምሯል። ከድርጅቱ በተገኘው መረጃ መሰረት በቀን ውስጥ ወደ ንቅናቄው ከመደወሉ በመቶዎች የሚቆጠሩ ስልኮች መካከል 80 በመቶ ንቅናቄውን ለመቀላቀል መረጃ የሚፈልጉ ሰዎች ናቸው። በሁለተኛ ደረጃ የሚመጣው ደግሞ የማበረታቻ ሐሳቦችን ለመስጠት የሚፈልጉ ሰዎች ሲሆኑ 2 በመቶ የሚሆነው ደግሞ መረጃ ለመስጠት የሚፈልገው ነው። የድርጅቱ የስልክ መረጃ አያያዝ እንደሚያመለክተው ካለፉት ሳምንታት ጀምሮ ለድርጅቱ የሚደወሉ ስልኮች በእጥፍ ጨምሯል። ምንም እንኳን አብዛኛውን ጥሪ የሚያደርጉት ወጣት ወንዶች ቢሆኑም ጎልማሶችና ሴቶችም ይገኙበታል ሲል የመረጃ ክፍሉ ገልጿል። ድርጅቱ ትግሉን እንቀላቀለ ለሚሉ ታይሎች በአገር ውስጥ ሆነው ራሳቸውን እንዲያደራጁ ምክር እንደሚሰጥ የገለጸ ሲሆን ሁኔታዎችን ላመቻቹ ወጣቶች ደግሞ ጉዟቸውን በምን መንገድ ማድረግ እንዳለባቸው እንደሚገልጽላቸው ገልጿል። የደሚት ሊቀመንበር ሞላ አስግዶም መክዳት ለድርጅቱ በሚደውሉ ሰዎች ቁጥር ላይ ያመጣው ተጽዕኖ እንደሌለ የገለጸው የድርጅቱ መረጃ እንዲያውም ይላል ድርጅቱ እንዲያውም ህዝቡ በቁጭት ስሜቱና ድጋፉን ሳይቋርጥ እንዲገልጽ አድርጎታል ሲል አክሏል። ህዝቡ በአገር ውስጥ ባለው አፈና በመማረር አስቸኳይ ለውጥ እንደሚጠብቅ የሚገልጸው ድርጅቱ ትግሉ ትዕግስትንና ጽናትን የሚጠይቅ በመሆኑ ታግሶ በውስጥ የሚያደርገውን ትግል እንዲገፋበት ጠይቋል። የአሜሪካ ኤምባሲ የኢትዮጵያን የቴክኒክና ሙያ ትምህርት ማስረጃ እንደ ትምህርት ማስረጃ እንደማይቀበለው ገለጸ። ኤምባሲው የ2015 የዲቪ ሎተሪ የመጨረሻ ቀን ረቡዕ መስከረም 19 ቀን 2008 ዓመተ ምህረት መሆኑን ያስታወቀ ሲሆን የቴክኒክና ሙያ የትምህርት ማስረጃን እንደ ሁለተኛ ደረጃ የትምህርት ማስረጃነት ከዚህ ቀደም ሲቀበል መቆየቱን በማስታወስ ካሁን በኋላ ግን የማይቀበል መሆኑን አስታውቋል። ኤምባሲው ይህን ለምን እንዳደረገ በመግለጫው የተጠቀሰው ነገር ባይኖርም የኤምባሲው ምንጮች እንደተቀሙት የአሜሪካ መንግስት የትምህርት መስፈርት ለውጥ ሊያደርግ የተገደደው በኢትዮጵያ የትምህርት ጥራት እያስቆለቆለ ከመሄዱ ጋር ተያይዞ የአሜሪካንን ስታንዳርድ የሚጠብቅ ባለመሆኑ ነው። በዚህ ምክንያት በቴክኒክና ሙያ የሰለጠኑ በርካታ ኢትዮጵያውያን የ2015 የዲቪ እድለኞች ወደ አሜሪካ መግባት አይችሉም። ኤምባሲው በዚሁ መግለጫው የ2015 የዲቪ ሎተሪ ሂደት ማከናወኛ ጊዜ የፊታችን መስከረም 19 ቀን 2008 ዓመተ ምህረት እንደሚጠናቀቅ ጠቁሞ እድለኞች እስካሁን ድረስ ከአሜሪካን ኤምባሲ ጥሪ ካልደረሳቸው ለ2015 የዲቪ ሎተሪ አለመመረጣቸውን እንዲያውቁ ብሏል። ከዛሬ ጀምሮ እስከ ረቡዕ መስከረም 19 ቀን 2008 ዓመተ ምህረት ድረስ ኤምባሲው ምንም አይነት አዲስ ጥሪ እንደማካሄድም አስታውቋል። በሚመጡት ጥቂት ቀናት ውስጥ ቀጠሮ የተሰጣቸው እድለኞች የትምህርት መስፈርት ለውጥ እንዳለ እንዲያውቁና በስራ ልምድ መወዳደር ከፈለጉ ግን አመልካቾች ለዲቪ ሎተሪ ፕሮግራም ማመልከቻ ብቁ የሚያደርጉትን የስራ ልምዶች ከነ ዝርዝር መረጃዎቻቸው በኤምባሲው ድረገጽ ላይ አስቀምጠው እንዲመለከቱም አሳስቧል። በሌላ በኩል የ2009 ዓመተ ምህረት ሎተሪ ምዝገባን የተመለከተ መረጃ በቅርቡ ይፋ እንደሚሆንም ኤምባሲው አስታውቋል። በዲቪ 2007 ዓመተ ምህረት ወደ 4988 ያህል ኢትዮጵያውያን እጣው ወጥቶላቸዋል። በየአመቱ በድምቀት የሚከበረው የኢድ አል አድሃ በዓል ለ1436ኛ ጊዜ በኢትዮጵያና በመላው ዓለም ተከብሯል። በሳውዲ አረቢያ መካ በዓሉን ለማክበር በስፍራው ከተገኙ ከሁለት ሚሊዮን በላይ የሃይማኖቱ ተከታዮች መካከል ከ700 ያላነሱ ሰዎች ተረጋግጠው ህይወታቸው አልፏል። ከ900 በላይ የሚሆኑት ደግሞ ክፉኛ መቁሰላቸውን ቢቢሲ ዘግቧል። በሰነአ በአንድ መስጊድ ላይ በደረሰ ፍንዳታ ደግሞ 25 ሰዎች ተገድለዋል። በዓሉ በአዲስ አበባና በተቀረው የኢትዮጵያ ክፍል ተከብሮ ውሏል። በሰበታ አይነ ስውራን ተማሪዎች በፖሊሶች ተደበደቡ፣ ታሰሩ። ማየት የተሳናቸው ተማሪዎች መስከረም 11 ቀን 2008 ዓመተ ምህረት ከመብት ጋር የተያዙ ጥያቄዎችን በማንሳታቸው በፖሊሶች ክፉኛ የተደበደቡ ሲሆን የተማሪዎችን ተወካዮች ጭምር 17 ማየት የተሳናቸው ተማሪዎች ተይዘው ታስረዋል። ስማቸው እንዳይገለጽ የፈለጉ ተማሪዎች ለኢሳት እንደገለጹት የተማሪዎች የማደሪያ ክፍል በአንድ ግቢ ውስጥ ለሚገኘው ኮሌጅ በመሰጠቱ ተማሪዎች እንዲመስል ማደሪያቸው እንዲመለስላቸው ሲጠይቁ የፌደራል ፖሊስ በፍጥነት ገብቶ አይነ ስውራን ተማሪዎችን ደብድቧል። ተማሪዎቹ የመኝታ ክፍሉ እንዲመለስላቸው በተደጋጋሚ ሲጠይቁ ቢቆዩም መልስ ባማጣታቸው የትምህርት ማቆም አድማ አድርገዋል። ፖሊሶች ተማሪዎቹ ከመኝታ ክፍላቸው እንዲወጡ ትዕዛዝ ቢሰጡም ተማሪዎቹ ግን ፍቃደኛ አልሆኑም። ፖሊሶች ወደ ክፍል እየገቡ ራሳቸውን መከላከል በማይችሉ አይነ ስውር ተማሪዎች ላይ ከባድ ድብደባ የፈጸሙ ሲሆን ብዙዎቹ እጆቻቸውንና እግሮቻቸውን በድብደባ ብዛት ተጎድቷል። አንድ ተማሪ ሩጣን ለማምለጥ በማንችልበት ሁኔታ ፖሊስ ጭካኔ የተሞላበት እርምጃ ወስዶብናል ብሏል። የታሰሩት 17 አይነ ስውራን ተማሪዎች እስካሁን አልተፈቱም፣ ትምህርትም አልተጀመረም። በመጨረሻ ዶክተር ሽመልስ ተክለጻድቅ መኩሪያ ከዚህ ዓለም በሞት ተለዩ። ዶክተር ሽመልስ ከሌሎች ተዋቂ ምሁራንና ፖለቲከኞች ጋር በመሆን ቀስተ ዳመናን ፓርቲ ከዚያም ቅንጅት እንዲመሰረት ከፍተኛ አስተዋጽኦ አድርገዋል። የቅንጅት መሪዎች በታሰሩበት ወቅትም ዶክተር ሽመልስ ትግሉ እንዳይቀዘቅዝ ከፍተኛ ስራ ሲሰሩ የቆዩ ሲሆን አንድነት ፓርቲ በተመሰረተበት ወቅትም ፓርቲውን በአመራር አባልነት አገልግለዋል። በኢትዮጵያ ውስጥ ነጻ የሬዲዮና ቴሌቪዥን ስርጭት ለመጀመር የተቋቋመውና በኋላ በስርዓቱ ኃላፊዎች እንዲፈርስ የተደረገውን አዲስ ብሮድካስቲንግ ኩባንያ ከሌሎች ምሁራንና ባለሀብቶች ጋር በመሆን መስርተዋል። ዶክተር ሽመልስ የታዋቂው የታሪክ ተመራማሪ የተክለ ጻድቅ መኩሪያ ልጅ ነበሩ።
ሀገር የማዳንና የደጀንነት የድጋፍ ጥሪ የመንግስትን ስልጣን በጠመንጃ ፈሙዝ በመቆጣጠር የመፈታተን አደጋ በአገራችን እንዲያንዣብብ ያደረገውን የህወሓትን አገዛዝ በመታገል ፍትህ፣ እኩልነትና ነጻነት የሰፈነባት ዲሞክራሲያዊት ኢትዮጵያን ለመገንባት የተጀመረውን ትልቅ ወሳኝ ወደ ሆነ ምዕራፍ ተሸጋግሯል ብሎ ንቅናቄያችን አርበኞች ግንቦት ሰባት ያምናል። ወሳኝ ምዕራፍ ላይ የደረሰውን ይህንን አገር የማዳን ትግል ከዳር ለማድረስ የእያንዳንዱ ነጻነት ናፋቂ ኢትዮጵያዊ ተሳትፎ እጅግ ወሳኝ በመሆኑ በኦክቶበር 30 2015 ዓ.ም ተመረጥ በስቶክሆልም ከተማ ድጋፋችሁንና ደጀንነታችሁን በተግባር የሚያረጋግጡበት ታላቅ ህዝባዊ ስብሰባ ተዘጋጅቷል። በእለቱ የክብር እንግዳ የሚሆኑት የንቅናቄው የውጭ እንቢተኝነት ሊቀመንበር አቶ አበበ ቦጋለና እንዲሁም የንቅናቄው የምክር ቤት አባል አቶ ቸኮል ጌታሁን ናቸው። ቀን ቅዳሜ ኦክቶበር 31 2015 ዓ.ም ምረት ቦታ ስካርፕኔክስ ኩልቱር ሂውስ አድራሻ ስካርፕኔክስ አሊየ 25 ሰዓት ከቀኑ 12 ሰዓት ጀምሮ እስከ ሌሊቱ 1 ሰዓት ድረስ ይቀጥላል። የአርበኞች ግንቦት ሰባት ንቅናቄ በስዊድን
ሃሎ
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 ሃሎ ሃሎ
ሃሎ
ሃሎ
ተናስተልኝ ድምጽሽን ከፍ ብታረጋግልን?
አሁን ሳይሰማ?
አሁን ይሰማል። ሰላም ሃና አድማጮቻችን፣ ሃና የኢትዮጵያ ድምጽ ሬዲዮ የባልደረባችን ነች። ባሁን ጊዜ እዚህ ስቱዲዮ አይደለችም። የት ነው ያለሽ ሃና?
አሁን ያለሁት ቬስትሮስ አካባቢ ጓደኞች ጋር ነኝ።
ቬስትሮስ አካባቢ ከሃና አንድ የሆነ ጥሩ ነገር አዘጋጅተሻል ነገ ነው መሰለኝ።
አው እንግዲህ ነገ ነው ሰላማዊ
ሰልፍ። ምንድነው እስቲ ንገሪኝም፣ ለምን ነው ሰላማዊ ሰልፉ? የት ነው? በምን ምክንያት ነው?
አው ሰላማዊ ሰልፉን ያዘጋጀው አንድ ሬሲስት ፓርቲ የሚባል የሆነ አንድ ኦርጋናይዜሽን ያዘጋጀው ድርጅቱን። ሰላማዊ ሰልፉ የሚመለከተው አንደኛ ነገር እኔ ኡትቪሳ ተብያለሁ ከስዋሪያ ማለት ነው።
ከስዊድን ውጪ እንድትወጪ ተብለሻል።
ከስዊድን ድትወጪ ተብያለሁ እና ያንን ዝግጅት የሚያዘጋጁት ሰዎችም ይሄንን ሰላማዊ ሰልፉን ያዘጋጁት ሰዎችም ያው ያኔን እዚህ ሀገር መቆየት በተመለከተ ነው። እንግዲህ ያው
አንቺ ከስዊድን እንዳትወጪ አቤቱታ ለማቅረብ ነው
በሪክስዳገን
ፊት ለፊት። እንስቲ ድገሚው፣ እነማን ናቸው ያዘጋጁት ሰላማዊ ሰልፉ ነው?
አው እንግዲህ አንድ ኦርጋናይዜሽን ነው፣ ሬት ቪሳ ፓርቲ ሶሻሊዝም ይባላል።
አሀ ሬት ቪሳ፣ አሀ የእኩልነት ወይም ደግሞ የጀስቲስ
የህግ
ይከበርልን፣ ጀስቲስ ፍርድ ትክክል ይከበርልን ምናምን ነገር የሚል ነው። ኦኬ። የትምህርት ቤት ጓደኞችን እንትኑ ላይ ፌስቡክ ላይ አይቼ ነበረ።
አዎ በተጨማሪም ብዙ እንትኖች አሉ፣ ተማሪዎች አሉ፣ አስተማሪዎች አሉ፣ ከአጠገቤ ብዙ የቆሙ ሌሎችም ደግሞ እንደዚህ የሚረዱ ኦርጋናይዝ ድርጅቶች አሉ። እንግዲህ እነሱ በመተባበር ነው ይሄን ዝግጅት ያዘጋጁት።
ሃና ብዙ ኢትዮጵያኖች አሉ። እኔ እንግዲህ በወሬ ደረጃ እንኳን መስማው ነው ባላቃቸውም ባላያቸውም ማቀው በጣም የተወሰኑት ነው ማያቸው፣ ለዚህ ነገር ሲሯሯጡም ሲታገሉም የምሰማቸው። ግን በጣም ብዙ ኢትዮጵያዊ ተደብቆ በየቤቱ አለ ምናምን ሲሉ ሰማለሁ። እውነት ነው? ፍቃድ የሌለው ውጣ የተባለ ምናምን?
አዎ እኔ አሁን እንዲያውም አንድ ሃና ናት ብዬ ነው ማምነው ማለት ነው። በዚህ ላይ ልክ በጣም ብዙ ኢትዮጵያኖች አሉ፣ በጣም ብዙ አመት እዚህ ሀገር የመኖሪያ ፍቃድ ሳያገኙ የኖሩ ብዙ የተቀመጡ ኢትዮጵያኖች አሉ። ስለዚህ በዚህ ባንዳችን በተዘጋጀ አማካኝነት ልክ ሁሉም ኢትዮጵያዎች ችግር ቢኖርበት ነው እዚህ ፍቃድ ሳይኖረው ደግሞ የመኖሪያ ፍቃድ ሳይኖረው መኖር ደግሞ በጣም ከባድ ነው እንደምናየው። ኑሮክን ለማስተካከል ከባድ ነው ይሄ ሀገር። ስለዚህ ሁሉም ሰው ድምጹን እዛ ላይ መጥቶ ቢያሰማ ብዬ እኔ በራሴን ማጋራለሁ ማለት
ነው። ግን
ይገልጽ ብዬ አስባለሁ።
ግን ምን መሰለሽ እኔ ነገሩን ያነሳሁት ሲወራ ሰማለሁ። ብዙ ኢትዮጵያውያን ፍቃድ የሌላቸው አሉ፣ ተደብቀው በኢኮኖሚም ተቸግረው ምናምን ሲባል ሰማለሁ። ግን አታያቸውም፣ ኢትዮጵያዊ ባላበት አካባቢ አታያቸውም። ሰልፍም ሲወጣ አታያቸውም፣ ወይንም ደግሞ ኢትዮጵያዊ በጋራ በሚዝናናበት በሚጫወትበት በሚያዝንበት ምናምን አታያቸውም፣ ተደብቀው ነው። ምንድን ነው ምክንያቱ? አንዳንድ ሰዎች የሚሉት ምንድን ነው መታየት የማይፈልጉም ቤታቸው ቁጭ ብለው ሌላው ጮሆላቸው እነሱ ፍቃድ እንዲሰጣቸው ነው የሚያደርጉት። ነገር ቢኖር ምንድን ነው ሰው ባገኙ ቁጥር እንደው እንዲተቸግረን ለግል የሚያወሩት ነው ነው የሚባለው። ግን ወጥተው በአደባባይ እኔም አለብኝ ችግር ይሄን ችግሬን ተረዳርተን በጋራ እንፍታው አይሉም። ይሄን የሚስሉበት ምክንያት ምንድን የሚያደርጉበት ምክንያት ድንገት ሀገሬ ብገባ ልጋለጥ ነው ምናምን ይላሉ የሚል አለ። ምን ያህል እውነት ነው ይሄ? ደግሞ እውነት ነው ይሄ ነገር?
እኔ እንደውም ብዙ ነገር ሰማለሁ በእንደዚህ አይነት ነገሮች ላይ ማለት ነው። ግን በቃ እንደ መልእክት ማስተላልፈው ነገር ስልክ አንዳንዴ ለአላማ መቆም አለብን ሁላችን። ስልክ እዚህ መልኬ ስለታየ ፊት ለፊቴ ስለታየ ሳይሆን አገር ቤት ቁጭ ብለው ራሱ በእስር ቤት የተቀመጡ ብዙ ሰብአዊ መብታቸው የተገፈፉ ብዙ ሰዎች አሉ። እዚህ ጋር መልኬ ታየና አገር ቤት ገባው አልገባው አይደለም፣ እዚህ ጋር ለውጣችን ስልክ ለአላማ የቆምክ ሰው ከሆንክ እኔ ፊት ለፊት ብትቆምም ብትወጣ ምንም ብትቀመጥ ይሄን እንትን እንደ መልእክት ነው ማስተላልፈው ብቻ ለሁሉ።
ነገ የት ነው ሰላማዊ ሰልፉ? ቆይ ጄሪም አለም ትይሻለሁ።
እኔም አንድ ጥያቄ አለኝ እና ነገ እነኚህ ሰዎች የራሳቸውን ችግር ያለባቸውን ችግር ይዘው ቢወጡ ጥሩ ነው ብለሽ ነው የምታስቢው?
ብዬ እንደ እኔ አስባለሁ። ሁሉም የራሱን እንትን ቢያወጣ ብዬ አስባለሁ።
አዎ እንግዲህ አንቺም ስትወጪ አብሮች ሊወጡ የተዘጋጀ የስደተኛ ማህበሩ አለ መሰለኝ። በማህበሩ ስም ነው አብሮ
ስደተኛ ማህበር አለ። ስደት ሙትራጅ ስም የሚባል የነጮች ድርጅት አለ። አሳይል ኦርጋናይዜሽኖች አሉ። ብዙ ድርጅቶች ይመጣሉ ብዬ እንትን ጠብቃለሁ። እንግዲህ ፌስቡክን ብዙ ቅስቀሳ እያደረግን ነው። ሎታና ስታና የሚባል የፌስቡክ የሆነ ግሩፕ ተመስርቷል።
አይቼዋለሁ።
ብዙ ሰዎች እየገቡ ላይክ ፔጁን ቢያደርጉትም ድጋፍ ቢሰጡንም ብለን
እኔ የምለው እኔ እኮ አንዳንዴ ጋግብት ነው የሚለኝ የዚህ የኛ የኢትዮጵያኖች ነገር በተለይ ይጨንቀኛል። ምንድን ነው በሽታችን? ለእኔ ችግር ነጮቹ ናቸው የሚጮሁልኝ፣ ለኢትዮጵያዊ ችግር ነጮ ፈረንጆቹ ናቸው ቆመው የሚከራከሩት። እኛ ተደብቀን ወደኋላ ሆነን ነው የምናየው።
ችግርተኛ ነን ባሉ እንፈራለን መሰለኝ። ያው አብሮን ያደገ ነገር የባህል ተጽዕኖ ነው።
ሀኒ፣ ለማንኛውም የተሳካ እንደሚሆን ባለሙሉ ተስፋ ነን እንመኛለን። ስንት ሰዓት ነበር ያልሽው?
ሰዓቱ 16 ሰዓት ላይ ነው፣ 4 ሰዓት ማለት ነው።
ኦኬ።
ቦታው ሪክስ ዳገን ፊት ለፊት ነው። እንግዲህ
ሚንት ቶሪየት የሚባለው ነው አይደል? ብዙ ጊዜ ኢትዮጵያኖች የሚሰለፉበት። አኒ፣ እዛ ለመምጣት እንግዲህ ቀደም ብለንም ቢሆን ከስራ እንወጣጥተን እንመጣለን፣ እንገናኛለን፣ እዛ እንመጣለን፣
ሁላችንም እዛ እንገናኛለን ብለናል። ይሄንን የሚሰሙ ሰዎች በሙሉ ለማን ለኢትዮጵያኖች ባለባቸው ችግር በሙሉ ተሳታፊ እንዲሆኑ ድምጻችን፣ አሁን አንቺንም ድምጽ እየሰሙ የኛንም ድምጽ እየሰሙ ያሉ አድማጮቻችን በሙሉ በዛ ቦታ የወንድሙ ችግር የኔ ችግር ነው፣ የእህቴ ችግር የኔ ችግር ነው ብለን ችግራችን አገራችን ላይ ያለውን ስደተኛው ላይ ያለውን ችግር ለማሰማት በዛ እንገናኝ እንላለን።
እኔም እንግዲህ የማስተላልፈው መልእክት ይሄንን ነው።
በቃ እንግዲህ እዛው እንገናኝ። በዛ በ16 ሰዓት በሚንት ቶሪየት ፓርላማው ፊት ለፊት እንገናኛለን። ሰላም ካንቺ ጋር ይሁን።
አመሰግናለሁ። እኔም ይህን ድል ስለሰጣችሁ እግዚአብሔር ያክብርልኝ።
ጤና ይስጥልኝ።
mare da voli ne shi to da me da torgota da me da torgota magalieto polo le kana nai amida o si mare ko ba ko jiru magalieto polo le kana nai amida o si mare ko ba ko jiru o tu maro ga ba samba ta maro ga ba samba ta maro ga ba samba ta imare da voli ne shi to da me da torgota da me da torgota Magaleto polo le kana nari amiga usi vale ko ba ko jiruni Magaleto polo le kana nari amiga usi vale ko ba ko jiruni
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዲህ እንግዳችን እዚሁ ስቱዲዮ ከኛ ጋር ይገኛሉ የካንሰር ስፔሻሊስቷ ባርብሮ ናቸው ከባርብሮ ጋር እናደርገው ውይይት አሁን እንጀምራለን ባርብሮ ምንም ማማረኛ ቢችሉም ጥቂት ጥቂት ዱካን ቤል ኖግራውዳ
ትንሽ ትንሽ
ማን ቪስካ ፕሮታ ፖስቬንስካ ሶአት እና በተቻለ መጠን ለምንችለው ያህል ለመተርጎም እንሞክራለን Välkommen Barbro.
Mm, tack, amasakunnan.
Vad jag har förstått är du specialist, cancerläkare, jobbat tidigare. Stämmer. Och du jobbade på Radiumhemmet har du berättat till mig. Och sen på någon...
På avancerad sjukvård i hemmet där man fokuserar på palliativ vård.
Okej. Engedich Barbro, specialist nacho, ye cancer, kemenna specialist nacho, yisaru yenebrew Radiumhemmet Karolinska va. Tilku ye Sweden ye cancer clinic wannawna tilku Radiumhemmet yemibalaw neber yemisarut, ulenya du jobba där.
Där jobbade jag i, nu ska vi se här, i 7 år.
På Radiumhemmet. Slesabatt tamet ihal på Radiumhemmet i Sweden tilku ye cancer clinic kasarru bohala. Kaza bohala avancerad sjukvård i hemmet.
Motsvarande hospice,
palliativ vård. Kaza bohala avancerad i hona. Men am tilku ye hona ye bebetust. የሚያክሙ ማለት በሽተኞችን ወይንም ታማሚዎችን በየቤቱ ደቡ ኖርሶች ሆስፒስ
det är ett sätt att vårda svårt sjuka människor i hemmet med avancerade
hemmet vad då hemmet i deras
eget hem.
Okej. በሚኖሩበት ቤት ይሄዱ በሰለጠነ ሁኔታ ወይንም ደግሞ አቫንሰራድ በሆነ አድቫንስድ በሆነ ሁኔታ ህክምናና ቮርድ እንክብካቤ የሚሰጠውን ድርጅት ተቀላቅለው እዛ ይሰሩ ነበር። ዱ ባርብሮ በሬታ ይቆርጥ። Hur började din engagemang för Etiopien?
Ja, alltså, det ska jag berätta. En gång i tiden var jag barnmorska.
Okay.
Och då hade jag nog tankar på att kunna åka utomlands och arbeta. Och framförallt till Etiopien utifrån att Etiopien och Sverige har en lång gedigen historia och en relation. Nu blev det inte så. Jag hade 3 barn och... När jag läste medicin senare så återkom de här tankarna på att göra, försöka dela med oss. Vi är väldigt privilegierade i det här landet.
Mm.
Finns det någonting som vi kan dela med oss som inte handlar om pengar utan att försöka bidra på något sätt, så tycker jag att vi har en skyldighet att göra det. Så på det viset.
Men... Tänk om alla tyckte så här. Alla människor på jorden menar jag. Okay.
Fast jag vill säga så här. Det jag säger varje gång när jag har varit i Etiopien. I'm the one to gain. Det är jag som lär mig.
Okej. ባጭሩ እንግዲህ ባርብሮ እንዴት በምን ሁኔታ በምን ምክንያት ከኢትዮጵያ ጋር ግንኙነት ሊፈጥሩ ቻሉ ላል ነው? በመጀመሪያ ደረጃ ኢትዮጵያና ስዊድን የቆየ ኢትዮጵያን ኦክስፋር የዴን ጋር ማልሸለክ ቢሆን ለምንጓሪክ ሪላሽን ያ ኢንን ኢትዮጵያን ግለመር ኦትሚንሶን ዶም ሶም ሃርታላ ሶም ፎን ሩስ ነው ዶማንዳ ፕሊስ ቢሾፍቱ በዛ ምክንያት ከኢትዮጵያ ጋር የተለየ ፍቅር ነበረኝ ፍላጎት ነበረኝ ኢትዮጵያን ለመጎብኘትና እዛ ሄጄ ለመስራት። በመጀመሪያ ባንሙርሽካ ወይም ደግሞ አዋላጅ ነበርኩኝ። ከዛ በኋላ ሜዲሲን የህክምና ትምህርት ስማር ነገሩ ተረሳ። ግን እንደገና የህክምና ትምህርት ስማር ያ ፍላጎቴ እንደገና ተቀሰቀሰና ወደ ኢትዮጵያ ሄጄ ለማገልገል ቻልኩኝ። ነር ወክተዱ ፈሽታጎን ኢትዮጵያን ኤደስ ፕሶም ኢን ባንሙርሽካ
Som en läkare. 2009. Men då hade jag varit i Sudan, i Khartoum, inbjuden av en onkologkollega som hade varit i Sverige. Då hade jag varit där 2007. Men utifrån intresse för Etiopien
så
ville jag veta mer och var också involverad i ett annat projekt. För palliativ vård för barn 2009-2010.
Var någonstans?
I Etiopien, i Addis.
Okej. እንግዲህ ያ ሁሉ ከሆነ በኋላ ለመጀመሪያ ጊዜ ወደ ኢትዮጵያ ይሄዱት በመጀመሪያ ሱዳን ግብዣ ተደረገላቸው። እዚህ ሀገር ለስልጠና የመጣ አንድ የካንሰር የሱዳን የካንሰር ስፔሻሊስት ጋበዛቸው ወደ ሱዳን ካርቱም እንዲመጡ። ግን እዛም ከሄዱ በኋላ የኢትዮጵያ ፍቅሩ ስላላቸው በእንግዲህ በሰሙት ታሪክ በተለያየ ምክንያት ወደ ኢትዮጵያ ለመሄድ ፈለጉ። በሁለት ዱሶት ፎሰን ይየው ይለው
2009
Och du jobbade med den här barnpalliativ...
Jag var inblandad i ett projekt för att kunna hjälpa barn med pallierande, lindrande behandling, att stötta utbildning för vårdpersonal på Black Lion.
ኦኬ ፕሮጀክት ነበራቸው ያን ፕሮጀክት ምንድነው የመረጡትም ኢትዮጵያ ውስጥ በጥቁር አንበሳ ሆስፒታል ውስጥ ያው የመጨረሻ መዳን የማይችሉ ማለት ይችላል ፓሊያቲቭ ቦርድ የሚባለው ነው እዚህ ሀገር ለህፃናት ህመሙን ወይንም በሽታውን ለማቅለል ፓሊያቲቭ ቦርድ እንደዚህ ነው ወደ ሞት የሚሄዱትን ህመማቸውን ለመቀነስ ለሚደረገው በተለይ ለህፃናት ያንን ፕሮጀክት ይሰሩበት ነበርና ለዛ ብለው ሄዱ ሁር ሂታደዱ ዶ ነር ዱ ኮንፍራም በነገራችን ላይ ምንድነው ያሉኝ እኛ በዚህ በአውሮፓ ማለት በስዊድን የምንኖር ማለታቸው ነው በስዊድንና በሌሎች ያለን የታደልነን ዱሜናር ኢኮኖሚስክ ኦፖሊቲ ኒ ሆር ዴ ብሮ ሄል ቴንከል ተልሄር ሃሪስ ዋርየ
ዳርፈኒ ቪል ቬልዲ ጆ ዳሃሪ ጆ det måste jag vill verkligen understryka det vi gör det är helt ideellt det är helt volontärt det är non for profit non religious non everything så det vi gör är ju med egna pengar och eget engagemang
men intressant är vad jag tänkte översätta vad du sa på engelska det är ni som vinner på det här alltså personligen
absolut
ja nu mindenau inga zihallenau yetadelenen chigru munu munu yellebenemna ሶስተኛውን ዓለም መርዳቱ ለኛ ደስታ ነው የሚሰጠን ነው የሚሉት ግን እውነት ለመናገር ከሆነ እኔ አሉስ እኔ ነኝ ያተረፍኩት ኢትዮጵያ ሄጂ በማግኘት አም ዘ ዋን ቱ ጌን ነው ያሉት እኔ ነኝ ያተረፍኩት varför sa du det är det kärlek till befolkningen
absolut ja det är absolut
snälla människor
till landet är ett fantastiskt land det är fantastiska människor men det är också en ödmjukhet inför att inte ta för givet att man bara kan få utan det går att lösa saker även om vi inte löser saker rent medicinskt som vi kan göra i ett land som har de möjligheter som Sverige så går det att göra. Det är lite så här som en onkologkollega sa till mig på Black Lion. It's good enough. Man skulle kunna göra bättre men vi gör så gott vi kan. Och det tror jag är viktigt för oss att ta med oss tillbaka när vi arbetar.
Okay.
Så det är mycket vi lär oss.
Du, hur var det när du kom fram till Etiopien när det gäller den här palliativa vården för barnen. Hur var det?
Den är ju väldigt eftersatt. Den finns ju nästan inte alls kan man säga. Ja, det projektet drivs vidare av en annan större organisation. Det handlar också om att behandla barn med cancersjukdomar, med leukemier, lymfom, som vi gör framgångsrikt i det här landet. Precis. Men det gör man inte i Etiopien och inte i många andra sub-Saharan countries.
Nej.
Men det är ett helt annat projekt och det är jag inte alls inblandad i nu.
Nej.
Men genom det så fick jag vetskap om att det faktiskt fanns ett litet hospice, en liten begynnande palliativ verksamhet i Addis, vilket man på Black Lion sa att det inte fanns, men det fanns det.
Nej, men vänta. Varför sa man att det inte fanns?
Jag vet, det är ingen som vet. Jag tror kanske att det är så här att den personen som har startat hospice Etiopia är en kvinna.
Okay.
Hon är inte läkare.
Nej.
Hon heter Tigreda Gisvafossen.
Förlåt mig?
Hon heter Tigreda Gisvafossen.
Tigreda?
Tigreda Gisvafossen.
Okej.
Okay. Hon startade hospice Etiopia också som en NGO 2003.
Okej.
Okay. Men hon har kämpat, hon slåss för att utveckla den palliativa vården. Okay. Men har haft svårt med samarbetet med onkologkliniken, männen på onkologkliniken. Aha. Doktorerna.
Är det enbart män som är doktorer på onkologkliniken?
Det har funnits bara 4 onkologer i hela Etiopien till 93-94 miljoner människor. Det finns fler nu tack vare ett norskt projekt som är fantastiskt. Otroligt. Det kommer att finnas cancerläkare i Etiopien också. Fram till för något år sedan var de 4, ett tag bara 3 till hela landet.
Okay.
Förstår du?
Jag förstår.
Det går inte att förstå. Men du
jag blev lite stum.
Ja,
jo, Milut Mendenau, Dr. Barbro, ይሄንን ፕሮጀክት የህፃናቱን ፕሮጀክት በጀመርኩ ጊዜ ምንድነው የሚያሳዝነው የነበረው የሊዮኬሚ የደም ካንሰር ማለት ነው እና ሌሎች የካንሰር በሽታዎች በአውሮፓ በተለይ በስዊድን በሰክሰስፉል ወይንም ማከም በሚቻልበት ሁኔታ ነው ያለ ነው ግን በኢትዮጵያና እንዲሁም በሌሎች አንዳንድ የሶስተኛ ዓለም ሀገሮች እንዲህ አይነቱ እድል የለምና ህፃናት ከታመሙ በሊዮኬሚ ወይም በሌላ ካንሰር ከታመሙ ህይወታቸው ታልፋለች ይሄንን ሳይ በጣም ያሳዝነኝ ነበር አሉ እና የካንሰር ክሊኒክ በብላክ ጥቁር አንበሳ ሆስፒታል ነበር እስከ 1993 ድረስ 3 እና 4 የካንሰር ሐኪሞች ነበሩ 3 የካንሰር ሐኪሞች ነበሩ ኢትዮጵያ ውስጥ አሁን ግን በኖርዌይ የእርዳታ ድርጅት ምክንያት det är flera än tre hoppas jag.
De utbildar blivande onkologer så att jag tror att de första kullen som går ut det blir väl nästa år.
Okay.
Så det är de väl 6 eller 8
ja. Ja, ja. Det blir 10-12 i så småningom 15.
Hela tiden.
Ja. Ja. När jag stämmer honom bahon bekerb gize and 6 jag har limmarrakallu på Norge när jag cancer hakim och onkolog malet jag cancer hakim malet no. እንከነ 3 ነበሩ ለ98 ሚሊዮን 3 ነበር ነው የሚሉት እና ከዛ አልፎ ደግሞ ከህክምናው ሹክቮደን የኖታ ኤንሶክ ወሰነ ደ ፓሊያቲቭ ቦደን ሆስፒስ ወርሳሜተነ
ሊተ
ኤናናንሶክ ያ የዚህ ከየኛውን የ ታመሙትን በየቤታቸው ወይም ደግሞ ባንድ ኦርጋናይዜሽን ስራ አድርጎ እስከሚሞቱ ድረስ እንክብካቤ ማድረግ ሆስፒስ ያንን የሚሰራ ድርጅት ኢትዮጵያ ውስጥ አልነበረም ግን ሁኔታ ዱሶ ጽጌረዳ ወይዘሮ ጽጌረዳ የሚባሉት ሐኪም ያልነበሩ አንድ ግለሰብ የኤንጂኦ በማቋቋም በከነን ገቨርንመንታል ኦርጋናይዜሽን ማለት ነው መንግስታዊ ያልሆነ ድርጅት አቋቁመው ይሄንን ሆስፒስ በየቤታቸው ወይም ደግሞ አንድ ድርጅት አቋቁመው የካንሰር ያዛቸውን ሰዎች ህመማቸውን ለማስታገስ የሚያደርጉን ስራ ለመስራት ትግል ያደርጉ ነበር ምክንያቱም ብዙ ተቃውሞ ይደርስባቸው ነበር ሐኪምም አልነበሩም በጣም ከባድ ነበር hur gick det för Tsegereda då?
Ja, får jag bara tillägga först att i många länder och i Afrika, Sub-Saharan Afrika så är det ju så att en del länder har, där har Minister of Health godkänt palliativ vård som en del av hälso- och sjukvården men inte i Etiopien. Men det är nog på väg men det har tagit lång tid. Det tror jag är viktigt att komma ihåg men det händer saker, det finns en... Det är så. Men hur gick det med...
låt mig översätta den här kort bara.
Ja.
Dr. Barbro Ndemilutkone, banden i Afrika Garoch, palliativ vård. የተፈቀደ ነው የጤና ጥበቃ ሚኒስትሮቻቸው መንግስት ይፈቅዳል ኢትዮጵያ ውስጥ ግን ይሄ አልተፈቀደም ነበር አሁን ምናልባት በቅርብ ነገሩ ፕሮሰስ ተጀምሯል እንግዲህ ይሳካ ይሆናል ብሎ ተስፋ ያደርጋሉ ፉርሸት ዶ ሁር ይክ ደ ፎር ጽጌረዳ
ሁር ይክ ደ ፎር ጽጌረዳ ጽጌረዳ skickades av dåvarande chefen på onkologkliniken på Black Lion på Tikrambessa till Kampala, Uganda, där Hospice Africa finns och professor Ann Merriman som är en stor företrädare för utveckling av den palliativa vården i Sub-Saharan Afrika. Hon utbildades till specialist i sjuksköterska i palliativ vård och startade en egen verksamhet för att stötta människor. Från början med sådana här stödjande, lindrande behandlingar så handlade ju det väldigt mycket om behoven som uppstod när AIDS-epidemin kom.
Mm.
Så från början startades Hospice Etiopia som ett AIDS-hospice.
Okay.
Men utifrån möjligheten att nu behandla AIDS- HIV snarare med ART, alltså antiretroviral treatment, så har ju behoven minskat. Men däremot ser vi ju som över hela världen,
cancer.
Med ökad vällevnad så kommer inte bara övervikt och hjärt-kärlsjukdomar utan också cancer. Så det vet vi ju. Cancer kommer att döda 14, 18, 20 miljoner människor inom de närmaste åren. Det senaste 2012, 14 miljoner. 70% av cancersjukligheten, 60-70% sker i less resourceful countries.
Så som Etiopien.
Som Etiopien, precis.
Mm.
I Etiopien diagnostiseras uppskattningsvis mellan 125 till 150 000 cancersjukdomar per år. Nya diagnoser. Och då är de sena diagnoser.
Förtjänt alltså att göra
sena något diagnoser. Mm. 80% av befolkningen i Etiopien bor på landsbygden.
Mm.
Man söker sin remegesa. Man söker sin lokala medicinman först.
Mm.
Så att komma till sjukvård där någon förstår att det här är inte någonting vi kan bota med handpåläggning eller något annat.
Mm.
Det innebär att människor kommer sent till diagnos.
Mm.
Det innebär att vi inte kan bota. Det innebär att behoven av palliativ
vård blir större. Mm.
Dessutom är det ett genusperspektiv. Okay. Det är mest kvinnor.
Som
unga
drabbas.
Kvinnor, livmoderhalscancer och bröst.
Okay.
Och där kunde man hindra.
Bra. Nu ska vi försöka översätta det här. Nu har jag fått något alltså, att syssla med.
Ja.
Jo, en gedig, Dr. Barbro Milut Mendeno. En palliativ vård ወይም ደግሞ ማዳን የማይቻለውን ህመምተኞች የካንሰር ህመምተኞች በሽታቸውን ለማስታገስ የሚደረገው ሆስፒስ አሰራር ወይንም palliative wardን እንዲማሩና እንዲሰለጥኑ ጽጌረዳ ወይዘሮ ጽጌረዳ ሁኔታ በል ጽጌረዳ ወይዘሮ ጽጌረዳን አስፋወሰን ጽጌረዳ አስፋወሰን ይስፋወሰን han hörde bra än vad jag gjorde det. Satchon wade Kampala talaku. Kampala ost and professor allu namnet som inte kommer ihåg.
Anne Merriman.
Kvinnlig?
I Kampala.
I Kampala.
Men det var Solomon Bogale från onkologkliniken.
Som skickade henne. Solomon Bogale mi balut på Tukurambas hospital mi sarut ye cancer specialist. Wezerut geredan indi salatnu be cancer palliative ward indi salatnu Ethiopia selalella wede Uganda laqwacho Uganda yallut professor ye Africa ke Sahara batach allo Africa ye cancer specialist palliative ward betele palliative ward specialist lenebaro ሰለጠኗቸው ከዛ ተመልሰው መጡና ከፈቱ ነር ሁን ኮምቲ ቦካ ሁን አፕናደ ደነር እገትዋ
ሁን አፕናደ አን ሊተን ኢንሄ
ዋርፈር ብለብደ ያ ኦተር ኮመር ቲል ዲናሲ ፍሮክሶ ሜን ኮርት ባራ ዋርፈር ብለብደ ሚስፈሽቶን ሜላን ሄነ ኦንኮሎክሊኒክ ሽካደ ሄነ ፎር ኢት ቢልዲንግ
ዋይ ኦ ጆግ ዴ ቪስተ
ኦኬ ዱ ዴ ፈሽቶሬ አልሶ
ኦ ጆግ ቪስተ
ኦኬ ዴ ካን ያ ፈሽቶ ዴ ማክት det kan vara vad som helst. Vi struntar i det. Vi struntar.
Vi
lämnar det. Lämningen om det nog minut i Etiopia ost är ከአፍራት ሚሊዮን ባለም ላይ አፍራት ሚሊዮን ህዝብ በካንሰር ይሞታል 60 እስከ 70 የሚሆነው በአፍሪካ የሚኖር ነው አሉ። ኢትዮጵያ ውስጥ በየአመቱ ከ125000 እስከ 150000 የሚሆኑ ሰዎች በአዳዲስ ካንሰር ይገኝባቸዋል ማለት የካንሰር በሽታ ይገኝባቸዋል። የሚያሳዝነው ግን 80% የሚሆነው የኢትዮጵያ ህዝብ በገጠር ስለሚኖርና የህክምና እድል ስለሌለው በብዛት እነዚህ ካንሰር ያዙ ሰዎች የሚመጡት የቀበሌያቸውን ይሄ የተለመደውን የሀገር ውስጥ ህክምና አስማቱን መተቱን ወዘተ ሲያቀታቸው መጨረሻ ላይ ሲመጡ ምንም ማድረግ በማንችልበት ሰዓት ስለሆነ ያንን ለማዳን ስለማይቻል ማድረግ የሚቻለው ምንድነው ከመሞታቸው እስከሚሞቱበት ድረስ ያንን ማስታገስ ነው ይሉናል። በብዛት አሉ እነዚህ ኢትዮጵያ ውስጥ ደግሞ የጾታም ችግር አለ። የጾታው ችግር ምንድነው? በካንሰር የሚጠቁት በብዛት ከ80% በላይ የሚሆኑት ሴቶች ናቸው። ደግሞ የሴቶቹ ምንድነው የጡትና የማህፀን ካንሰር ነው ወጣት ሴቶች ብለዋል። ኡንጋ ክቪን ኑር
ኢንግረ ኤን ኢ
ሜደል ኦል አፕሴስ
ፕሪሲስ
ፍራንፍራልት ኢንገኔ
genus perspektiv. Så det är mera kvinnor. Så cancersjukligheten domineras av kvinnor.
Okay. Okay.
Och då handlar det om livmoderhalscancer
och bröstcancer. Cancer i Etiopia ost sachonde milut babzanyaw yesetoch beshita naw genus perspektiv emilut setochin yesota adlo enkwa beshita adlo miyarega imeslin gin yesota enten allaw no milut mekniyatum setoch nacho bzat migoddut mahatsenna yetut ካንሰር ነው የሚይዛቸው ነው የሚሉት። vad har du åstadkommit? Vad tror du? Det här är fantastiskt.
Men det handlar inte...
Jag sa åt Negar, jag glömde en sak. Det är jätteviktigt. Jag sa åt Negar, doktor Barbrona Massalo Chacho i Tepiaust i henne är palliativ i cancer, vården bemissar upp ett gizé, benessa, jag rasa chon den vi kan följa, transporta chon jag kan följa, mamma lasa chon, vachon, hundun Negar benessa and bemissar upp nio år, det är på idealisk basis.
På ideal basis.
Försöka förklara.
Ideell basis, ja, precis. Som volontär.
Volontär, ja. Men hur hittar du det här arbetet? På vilket sätt utför du arbetet? Vi pratade tidigare och du sa att du vet, jag berättade om fiskar.
Jag förstår, Men jag kan bara berätta, jag kan få säga det här, att det är ju inte bara jag.
Nej.
Vi är ju flera.
Det har jag berättat.
Vi startade på min arbetsplats. Efter att jag hade varit i Etiopien några gånger så började jag att försöka. Vi började tillsammans. Jag hade gott stöd av min chef som också varit i Etiopien tidigare som sjukskötare. Så började vi att engagera medarbetare för att engagera oss, försöka hjälpa till, hitta lösningar, samla pengar. Vi organiserade oss med ett organisation nummer.
Okay.
Och så småningom, ja, vi har ett organisationsnummer.
Ja, det ska vi, det ska vi.
Och så småningom också så har vi det som kallas för antingen letter of intent eller memorandum of understanding.
Mm-hmm.
Så vi har ett memorandum of understanding med Hospice Etiopia i ett så kallat twinning-projekt.
Okay.
Där vi stöttar varandra. I memorandum så står det att vi ska stödja Hospice Etiopia med utbildningsinsatser, kunskapsutbyten med mera. Mm. Det står inte att vi ska finansiera deras verksamhet.
Nej.
För det kan vi inte.
Nej.
Men vi försöker det vi kan. Men det är det viktiga. Men vi är inte ensamma. Hospice Etiopia är ju helt, eftersom det inte finns något stöd från hälso- och sjukvården.
Jag förstår.
Så är ju de helt beroende att ha en sustainable verksamhet.
Ja.
Med hjälp av donationer.
Ja, jag förstår.
Och då finns det, i alla fall tidvis finns det stora donationer från USA, grupper där, England. Och också från African Palliative Care Association och Hospice Africa i Kampala. Men det är ju väldigt sårbart. Fruktansvärt sårbart.
Jag förstår.
Vi är inte en sån grupp. Men vi arbetar tillsammans med en nästan likadan grupp från England. Som arbetar också som ett twinning-projekt.
Okay.
De samlar in pengar och betalar en stor del av lönen för den läkare som är anställd.
Okay.
Våra och material hela tiden. Det som kan komma till nytta tar vi med oss.
Ja.
Som jag åker tar jag med material.
Mm.
Inte sånt de inte har nytta av. Bara det de har nytta av.
Yeah.
Det vi har gjort under de år som utöver att ge ett stöd, att försöka stötta, att ge credit för vad de gör, ge support till att utbilda vidare, så har vi finansierat en av sjuksköterskorna som nu har en master's i public health.
Okay.
Vi har finansierat hans utbildning. Vi har finansierat hans kursavgifter. Vi har hjälpt till delvis privat men också genom föreningen att finansiera den enorma viktiga studie som han har gjort om smärta och smärtbehandling i Addis. Med, jag vet inte hur, nu kommer jag inte ihåg exakt hur många läkare som deltog, 253 eller 243 läkare som deltog.
Mm.
Och det är de pengar vi har samlat in. De har gått till det framför allt. Och det är vad vi vill fokusera på. Att fortsätta med utbildning. Sen när vi är på plats så är det hands on. Då åker vi med på hembesök. Vi diskuterar hur man handlägger patienter. Vi gör mycket networking för att samla intresse. Mm. Få tag på rätt personer.
Mm.
Fokusera. Vi har diskussioner kring hur man behandlar. Vi jobbar intensivt tillsammans med Ann Merriman i Kampala.
Kampala.
Vi jobbar intensivt tillsammans med våra engelska kollegor. Vi har presenterat på en stor kongress i European Association for Palliative Care för två år sedan är det nu i Prag om initiering av sådana här projekt, twinning-projekt, hur man bär sig åt. Vi håller på att försöka presentera med nytt nu i vår i Dublin för att sätta Hospice Etiopia och Etiopien på kartan. Alltså vi gör väldigt mycket arbete på att försöka fokusera. Mm. Just nu håller vi...
Vi fortsätter. ቅድም ሲናገሩ የፓሊያቲቭ ቦርድ እንዲያጠኑ ወደ ካምፓላ የተላኩት ጽጌረዳ በመጀመሪያ ደረጃ ያተኩሩበት የነበረው በዛን ጊዜ በጣም አስቸኳይና በአጀንዳው ላይ የነበረው የኤድስ እና የሆኢቪ ጥያቄ ነበረ። HIV ይቅርታ HIV ያሳ HIV HIV ጥያቄ ነበር። ይሄም የሆነበት ምክንያት በጣም ብዙ ሰው ይሰቃይ ስለነበረና ያፓሊያቲቭ ቦርዱ እዛ ላይ ነበር ያተኮረው። ግን HIV እና AIDS በህክምና በመድኃኒት እየተሻሻለ ስለሄደና የዛ ፍላጎቱ እየቀነሰ ስለሄደ ማለትም የሰው በዛ መጠቃት ወይንም ደግሞ የተጠቃው መድኃኒትስ ያገኘ የጤና ሁኔታ እየተሻሻለ ስለሄደ ወደ ካንሰር ፊታቸውን አዞሩ ነው የሚለው። እንግዲህ ፓሊያቲቭ ቦርዱን ሲጀምሩ ለኤድስ እና HIV ነበር እንትን ያሉት። ከዛ በኋላ ወደ ካንሰር ሄዱ። ምክንያቱም የHIV እና የኤድስ መድኃኒት ጥሩ መድኃኒቶች ስለመጡ ሰዎች በደህና ሁኔታ ስለተገኙ ነው የሚሉት። በመጨረሻ ላይ አሁን ስናወራ ደግሞ እሳቸው የእሳቸው ድርጅት ወይንም ደግሞ ይሄ በመልካም ፍቃድ የሚያካሂዱት ድርጅት ያለ ምንም የመንግስት እርዳታ በነገራችን ላይ ኢትዮጵያ ውስጥ ምንም አይነት የመንግስት እርዳታ በበጀትም ሆነ በምን አይነት መልክ አይሰጠውም ነው የሚሉት። የሚያገኙት እርዳታ ኢትዮጵያ ሆስፒስ ኢትዮጵያ ከሚባለው ድርጅት ጋር ሜሞራንደም የተፈራረሙት አለ። ምንድነው እነሱ ትምርቱን እውቀቱን ማሰልጠኑን ይሰራሉ። ገንዘብ ደግሞ ከተለያዩ ድርጅቶች ከአሜሪካም ከምንም በርዳታ የሚመጣላቸው ነው። ያንን ገንዘብ ለማስተማሪያ ለተለያዩ ነገሮች ይጠቀሙበታል። ግን የነሱ ዋና ስራቸው ምንድነው? የኢትዮጵያን በዚህ ስራ ላይ ተማሩ በፓሊያቲቭ ቦርድ የሚባለውን ስራ ላይ ተማሩትን ኢትዮጵያኖች ማሰልጠን ማስተማር ለዚህ ስራ ብቁ እንዲሆኑ ማድረግ ነው። ለምሳሌ አንድ ነርስ በማስሬት በፊካን ፎር ኢት ቢሊንግ
ሃን ማስተር ኦን ማይ ማስተርስ
ያ
ሃኔት ኤፍሬም አባቱን
ኤፍሬም አባቱን የሚባል አሰልጥነን በማስተርስ ደረጃ ነርሱን ለዚህ ለፓሊያቲቭ ቦርድ የመጨረሻ የህይወት መጨረሻ ፓብሊክ ሄልዝ እንዲመረቅ አድርገናል ነው የሚሉት። ገንዘብን በተመለከተ ከተለያዩ ድርጅቶች ነው የሚያገኙት። የኢትዮጵያን የፓሊያቲቭ ቦርድ ይቅርታ በተደጋጋሚ ፓሊያቲቭ በማለቴ ልባጭር ጊዜ ውስጥ የአማርኛ ቃል ማግኘት ስላልቻልኩ ነው። ይህንን በካርታው ላይ በዓለም ላይ ታዋቂ እንዲሆን ለማድረግ በተለያዩ ጉዞዎች ለተለያዩ ስብሰባዎች ላይ ይሄንን ሪፖርት አቀርባለሁ። የዛሬ 2 አመት ዳብሊን ቦዴ ዶብሊን
አዊ ፕሪሚየራት ስኪክ ኢን ማቴሪያል ቲ ዳብሊን ኦክሶ ኢአፒሲ ኢቮር
አው በዳብሊን ላይ አሁን በጸደይ ነው የሚባለው መሰለኝ በአማርኛ ቮር ጸደይ አይደለም
ቮር ጸደይ አው
ኦኬ ኦኬ በቮር ላይ በስፕሪንግ ልበለው ስፕሪንግ ላይ ዳብሊን በሚደረገው ኮንግረስ ላይ ያቀርባሉ። የኢትዮጵያ ፓሊያቲቭ ቦርድ ታዋቂ እንዲሆንና ኢንተርናሽናል እርዳታ እንዲያገኝ ያደርጋሉ። ዱ በሬታይ ኮርት ቮይሽል ናደን ኖያ ፌሚኒተር ክባ ቮይሽል ናደን ሜላን ዱ ነዱ ኦክተ ፈሽታጎንገን ኦሴን ኑ ነዲየለር የንፈረር ሰሜድ ፓሊያቲቭ ቦርድ ኢትዮጵያ
det blir bättre. Absolut. Det och detta är ju inte på något vis tack vare oss utan en del tack vare oss kanske, men Sigreda och hennes team jobbar hårt hela tiden för att sprida information, ta rätt kontakter, hitta nya möjligheter.
Okay.
Men det vi gör tillsammans med den engelska gruppen är ju vi finns där, vi är där, vi åker regelbundet. Okay. Till skillnad från de här som ger pengar. De är aldrig där.
Nej.
Så det har hänt otroligt mycket.
Okay.
En av de viktigaste sakerna är att det återigen nu finns säkrat att det finns tillgång till morfin. Smärtlindrande läkemedel. För det var borta i flera år. Det fanns inte. Jellem. Fanns inte.
Du vet, jellem är det ord som vi använder för det mesta i Etiopien. Ja. Mabrat jellem.
Ja, jellem.
Oha jellem.
Ja,
silken.
Så okay. Det har hänt jättemycket.
Okay.
Det är inte på något vis tack vare att vi gör det. Men vi bidrar med en del. Som stöd. själsligt stöd men också praktiskt stöd och fortsätter. Efrem har vi hjälpt, så det har vi åstadkommit. Och de andra två sjuksköterskorna som finns där nu ska vi också försöka hjälpa med studier.
Patientbesök. Ja, precis. Du skrittar inte. Du och din organisation skrittar inte. Ni säger, nej, inte tack vare mig, men det är fantastiskt. Det är svensk. Alltså det här att våra lågmälde.
Ja,
men ni har ju åstadkommit något. Så. Men det är bra att du ser det, men vi vet.
Återigen, du var inte gay.
Ja, men bra. من دون ميلوتين جديد لوت تايتو على الرسو كما متعطوبة في تنا كما تتوبو على ايتي بيوست باليات اللي بوردن بتملكتا እኛ አይደለንም ለውጡን ያመጣነው ለውጡ እንዲመጣ ያደረጉት ገረዳናቸው ነው የሚሉት ይሄ የሱዳን ጸባይ ነው በብዛት እንደምናቀው ራሳቸውን ከፍ ማድረግ አይወዱም ግን ያው እኛ ይገባናል ለማንኛውም የሚሉት ምንድነው ከዚህ በፊት ለምሳሌ ሞርፊን አለ ነበርም ኢትዮጵያ ውስጥ አሁን ግን ሞርፊን አለ ሞርፊን እንደምታውቁት ህመምን ማስታገሻ ነው ይጣቀማል እሱን እንኳን እንዲገኝ አድርገናል አስተምረዋል በማስተርስ ደረጃ አንድ እንትን አሰልጥነዋል ሌሎችም ያሰለጥ ነው በየቤቱ ይሄዱ ይጎበኛሉ ሌሎችም እንዲሰለጥኑ ያደርጋሉ ዮር ባራፈ ሚኒስተር ሶ ያ ቪልየና አት ዱ በረክታር ኦን ኮንቶት ለለ ኦርጋናይዜሽንስ ኦርጋናይዝ
ባንክ ዳ ብሪንተ ዲፌንስ ፎልክ ሶም ሪንገር ነይ ዳ ሪንገር ሶ ነይ ደንት ሜ
ደንት
ነይ ሎት ሜ ፎታ ነይ ዶም ፍሮገ ዶ ቪል ሳማርቤታ ሜ ዴ ኦ ሜ ኤራን ኦርጋናይዜሽን
ሶ ዲፌንስ ፖኔታት
Ni finns på nätet.
Vi berättar nu.
Ni kommer. Okay.
Vi finns på nätet.
Vi gör så här. Kort och koncist. Hur kan man få tag på dig, på din organisation och så vidare? Kort.
Jättesnabbt. Vi har en hemsida som är under utveckling, men det går att titta på den som finns. Där står det lite.
Okay.
Men den är på väg att bli helt...
Vad heter det?
Den heter friendsofhospiceetiopia.se.
Friends of Hospice
Etiopia.
Är det ett ord?
Ett ord. Hospiceetiopia.se.
Hela vägen. Ja. Friends of
Hospiceetiopia.se. Vill man nå mig?
Det ska vi upprepa.
Då är jag mejl. barbro.norrstrom@gmail.com.
Det ska vi upprepa nästa vecka.
Bankgiro har vi, men det står på hemsidan.
Vi ska lägga också på våran webb.
Vi ska lägga den här på våran hemsida. Admatochachin iyedewolu soch gize selelellen anfaqdem ahun iyedewolu soch indet mettebaber inchilallen blawnal. Lezih ngidih beEthiopia Dims Radio website la yesachon adrasha bankgiroachon yesachon yeemail adrasha yewebsiteachon bemulu nawatallen. Lemaninyawm baqiru websiteacho Friends of Ethiopia Friends of Hospice Ethiopia.se now Friends of Hospice Ethiopia.se barbro.norstrom@gmail.com now ihenin be website achin lai nawatallen wedefitim demo kessacho gar safi uyit lemadreg edil inorar blen tesfa naregallen we hope asat before talk today o diskutera enumera om det här. Det här är intressant och viktigt och det här är
det tycker vi med.
Ja.
Därför jobbar vi hårt.
Ja.
Tack.
Lycka till Barbro.
Ja,
vi beundrar. Du har ju klagat på att du inte fick komma in på Teddy Afros koncert här, du och din man. Då bjuder vi dig på slutet en Teddy Afros sång och sen ska vi framföra till honom. Vi ska försöka på något sätt framföra till honom att det var en Barbro som inte fick komma in till koncert. Tack Barbro.
Tack snälla. Amma tack snälla.
I'm gonna get you.